የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያን የተለመደውን የዘወትር ሰላምታችንን ያስቀደም የዛሬ ሰኔ 3 ቀን 2010 ዓ.ም ምረት ወይም እንደ አውሮፓውያን አቆጣጠር የጁን 10 2018 ቅንብራችንን ይዘን ቀርበናል። በቅድሚያ የወቅቱን ሁኔታ የሚገልጽ አንድ ጽሑፍ ይቀርባል። በመቀጠልም ሳምንታዊ ዋና ዋና ዜናዎችን እናስደምጣለን። ከዜናዎች በኋላ ሰፊ ቃለ ምልልስ ጊዜ ይኖረናል። ለውይይቱ የጋበዝናቸውን እንግዳ ወደ ኋላ ላይ እናስተዋውቃለን። በመጨረሻም የሰዓት እጥረት ካልገጠመን አንድ ሌላ ጽሑፍ ይደመጣል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ኦበል ኦበል ራያ ሊያውን ሰቁቶ አንግቶ ሞይዘሩን የሚያምር ድክታት ቆነክ ዘውተናው እረጫማ ወፈረፈ መለዮ መገለራያ ለት በሩቅ አስተውቃል ፍቲ የመራን አለሁን ነገር አለሁ ይላል ነገር አለሁ ይላል ነገር አለሁ ከነተን ተህል የሚሰፈርባት ለሚቱራያ ያገር መጥረከመት ያገር መጥረከመት ኦይላሌ ኦይላሌ
ኦይላሌ
ኦይላሌ ወመገና
ኦይላሌ
ያባ ያሞቶ
ኦይላሌ
ደውና ካለቶ
ኦይላሌ
ያግናሪ ዋካፈት
ኦይላሌ
ፈሪ መጫነቶ
ኦይላሌ
ታይራያለች
ኦይላሌ
ቢቲቲ ያመራ
እንኳንስ ያልተመረጠ የተመረጠ መንግስት የሚወስነውን ጎጂ ውሳኔ መቃወም ተገቢ ነው። አገር የህዝብ ንብረት ነው። በአገር ጉዳይ ላይ ወሳኙን ባለቤት የሆነው ህዝቡ ነው። ያገርን ጥቅም በሚመለከት ጉዳይ ላይ ህዝቡ ይወስን ሲባል ደግሞ ሁለት አይነት መንገዶች አሉ። አንደኛው በቀጥታ ህዝቡ ድምጽ እንዲሰጥበት ሪፈረንደም የሚባለው ሂደት ሲሆን፣ ሁለተኛው ደግሞ ህዝቡ ይወክለኛል ብሎ በመረጠውና ኃላፊነት በሰጠው መንግስትና ፓርላማ የሚወሰን ይሆናል። ከዚህ ውጭ ህዝብ ያልመረጠው መንግስት ነኝ ባይ ቡድን ወይም ፓርላማ የሚል ጭምብል ያጠለቀ ስብስብ በምንም አይነት ያገር ጉዳይ ላይ ውሳኔ ለመስጠት መብት የለውም። ውሳኔ ቢሰጥም የጠና አይሆንም፣ በማንኛውም ጊዜ ሊቀለበስ ይችላል። በሰለጠኑትና በዲሞክራቲክ ስርዓት የሚመሩ አገሮች ይህንን አሰራር እንደ ባህል ይዘው ይሰሩበታል። እንደ ኢትዮጵያ ያሉ የዲሞክራሲ ባህልና አሰራር የሌለባቸው አገሮች ደግሞ በጉልበትና በማጭበርበር ስልጣኑን የያዙ ግለሰቦችና ቡድኖች የፈለጋቸውን ውሳኔ ሲሰጡ ማየት የተለመደ ነው። ህዝብ የሚያሳልፉትን ውሳኔ አድማጭ እንጂ ተካፋይ አይሆንም። ሊቃወምም የሚችልበት መንገድና መብት የለውም። ለመቃወም ቢነሳ በኃይል ይደፈጠጣል። ሌላውን ትተን ባለፉት 45 ዓመታት በአገር ጉዳዮች ላይ ሲወስኑ የኖሩት በህዝቡ የተመረጡ ባለሥልጣኖች ሳይሆኑ ሥልጣኑን በጉልበት ነጥቀው የአምባገነንነት ሥርዓት ያሰፈኑ ወንበዴዎች ነበሩ፣ አሁንም ናቸው። ይህንን ዐይነት ሥርዓት በመቃወም ሕዝቡ ያላሰለሰ ትግል በማካሄድ ብዙ መሥዋዕት ከፍሏል። ለከፈለው መሥዋዕትነት ግን አሁንም ያገኘው መልስ የሚመጥነው አይደለም። በብዙ መልኩ ከሰዓቱ ወደ ረመጡ ሆኖበታል። አሁን ከቅርብ ጊዜ ወዲህ በሥልጣን ላይ የወጣው ቡድን ላለፉት 28 ዓመታት የቆየው የኢህአዴግ ሥርዓት ሲውሸለሸል ለማጠናከር የተፈጠረ ስልታዊ እርምጃ እንጂ በዓላማ የተለየና በሕዝብ ምርጫና ፍላጎት ኃላፊነት የተሰጠው ሕጋዊ አይደለም። ራሱ ጠቅላይ ሚኒስትሩ ለውጡ ከአንዳንድ አሰራሮች የተሻገረ እንዳልሆነ በአደባባይ ገልጾታል። እሱ ለውጥ የለም ሲል ለውጥ አለ ብለው ላንቃቸው እስኪነቃ ድረስ የሚጮኹ ይህንን ቡድን እንደ ለውጥ ሐዋርያና ለተሻለ ሥርዓት ፋና ወጊ አድርገው የሚቆጥሩ ግን ጥቂቶች አይደሉም። የታየው ለውጥ መሠረታዊ ሕዝብን ጥያቄ የሚመልስ ሳይሆን አሳሳችና እንዳለፉት ሁሉ የአገርን ጉዳይ በራሱ ፍላጎት የሚወስን የነባሩ ሥርዓት አካል የሆነ ቡድን መምጣቱ ነው። ስለሆነም አሁን በሥልጣን ላይ የወጣው ቡድን በአገሪቱ ከፍተኛ ጉዳይ ላይ ምንም ዐይነት ውሳኔ የመስጠት መብት የለውም። በሚወሰነው ውሳኔ ተጠያቂ ይሆናል። እንኳንስ ያልተመረጠ መንግሥት፣ የተመረጠ መንግሥት ቢሆን አገር የሚጎዳ ውሳኔ ላሳልፍ ካለ ከጥያቄ ውስጥ ይገባል፣ ከሥልጣኑም እስከ መወገድ ይደርሳል። ምንም እንኳን በሕዝብ ቢመረጥም እንዳሻው ሊፈነጭ የማይችልበት ሕግ ስላለ ከጥያቄነት አያመልጥም። ለሚወስደው እርምጃ በቅድሚያ የሕዝቡን በተለይም የፓርላማውን ይሁንታ ይጠይቃል እንጂ ብቻውን አገር ነክ ጉዳይ ላይ ሊወስን አይችልም። ያም ፓርላማ አሁን በኢህአዴግ የተሰበሰበው የጎሳ ስብስብ ሳይሆን በሕዝቡ ነጻ ተሳትፎና ምርጫ ችሎታና ራዕይ ያላቸው ግለሰቦች ወይም የድርጅት ተወካዮች ተመርጠው ኃላፊነቱን የተረከቡበት ሕጋዊነት ያለው አካል ብቻ ነው። ኢህአዴግ የተባለው የጎሳ ስብስብ በቅርቡ የመሠረተው በኦህዴድ ድርጅት መሪ በዶክተር አብይ አህመድ የሚመራው መንግሥት ተብዬው ቡድን ለሕዝብ ጆሮ የሚጥሙ ዲስክሮችንና አንዳንድ እርምጃዎችን በመውሰድ ከማለለ በኋላ አሁን ወደ ተፈጥሮ ባሕሪው በመመለስ ኢትዮጵያን የሚጎዳና የሚያፈራርስ ሥራ በመሥራት ላይ ተሰማርቷል። የኢትዮጵያ ሕዝብ በደምና ባጥንቱ ያስከበረውን የኤርትራን ክፍለ አገር ከ25 ዓመት በፊት እንደ ነጻ አገር ዕውቅና ሰጥቶ ማስገንጠሉ ሳያንሰው አሁን ደግሞ ከ20 ዓመት በፊት ከ70 ሺህ በላይ ሕይወት የተገበረበትን ባድመ የተባለውን የአገራችንን ክፍል ለሻዕቢያ ወንበዴ መንግሥት አሳልፎ ለመስጠት ወስኗል። ከዚህ መሬት አሳልፎ መስጠት ጋር ተያይዞ ሊመጣ የሚችለው ችግር እብሪተኛው ኢሳያስ አፈወርቂ ከዚህ በፊት አቅርቦት የነበረው የካሳ ይከፈለኝ ጥያቄ ብቻ ሳይሆን ኢትዮጵያን እንደ ወራሪ የሚያደርግ የይቅርታ ትበል ጥያቄም መነሳቱ እንደማይቀር ነው። ያ ደግሞ ከሆነ ኢትዮጵያ ከማትወጣው የካሳ ክፍያ ግዴታ ከመግባቷን በተጨማሪ በወራሪነት በእርሷ ምስክርነት በታሪኳ ላይ ጥቁር ነጥብ የሚያስቀምጥባት ውሳኔ ይሆናል። ይህንን የመሰለ ውሳኔ የአገር ክህደት ብቻ ሳይሆን ኤርትራን ማስገንጠሉና ዕውቅና መስጠቱ በኢትዮጵያ ሕዝብና በኤርትራ ተወላጆች ነጻ ውሳኔ የተደመደመ ጥያቄ ያስመስለዋል። የኢትዮጵያ ህዝብም ብቻ ሳይሆን በኢትዮጵያዊነቱ የሚያምነው የኤርትራ ተወላጅ ፍላጎቱን በነጻ እንዳይገልጽና ድምጽ እንዳይሰጥበት በማፈን የተደረገውን ደባ የሚክድ ነው። ምንም እንኳ የውያኔ ሀድግ መንግስት ከሁሉም አገሮች ቀድሞ እውቅና ቢሰጥም የኢትዮጵያ ህዝብ እውቅና አለመስጠት ብቻ ሳይሆን የይገባኛል ጥያቄ ማንሳትም መብት አለው። የሌሎች አገሮችን ተመሳሳይ ጥያቄ ብንመለከትና የቻይናዎቹን እንደ ምሳሌ ብንጠቅስ በቻይና በ1948 እና 49 በማኦሴቱን የሚመራው የኮሚኒስት ፓርቲው ትግል ድል በማድረጉ የተነሳ ጸረ ኮሚኒስት የነበረው በጀነራል ሻንጋይ ሺክ የሚመራው የኮሚንታንግ ፓርቲ ከመሃል ቻይና አስተዳደር ገንጥሎ የታይዋንን ደሴታማ ግዛት በመያዝ ራሱን የነጻ አገር መንግስት አድርጎ ሰየመ። የዚያን አፈንጋጭ ኃይል ርዝራዥ ሆኖ እስካሁን ድረስ ከውጭ ጸረ ኮሚኒስት ከሆኑት ኃይሎች በሚያገኘው ድጋፍና እርዳታ ድንበሩን ዘግቶ ይኖራል። በቻይና መንግስትና ህዝብ ዘንድ ግን እውቅና አላገኘም። የጠፋችው በግ ወይም ግዛት በሚል ስያሜ የማቀላቀሉ ዘመቻ ሲካሄድ ኖሯል። አሁን የመደበኛዋ ቻይና እድገት ባለም አቀፍ ደረጃ የተከበረና ወሳኝ ሲሆን ታይዋን ከውጭ ታገኝ የነበረው ድጋፍና ትኩረት እየቀነሰ ህዝቡም ወደ እናት አገሩ ለመመለስ እየዳዳው መጥቷል። የጊዜ ጉዳይ እንጂ መቀላቀላቸው አይቀርም። ምንም ጊዜ ቢሆን ህዝብ የጠንካራና የሀብታም አገር ዜጋ መሆንን ይመርጣል እንጂ የደሃና የትንሽ አገር ዜግነትን አይመርጥም። እንኳንስ ለዜግነት ለስደትም የተሻለ አገር ይመረጣል። ጠንካራ ህዝብና መሪ ያለው አገር እንኳንስ የራሱን የሌላውንም ለማግኘት የሚያግደው የለም። የእስራኤሎቹንና በቅርቡም የራሻ በዩክሬን ወደብ በክሪም ላይ የወሰዱት እርምጃ ከጥንካሬ ጋር ለተያያዘ ውጤት ማስረጃ ነው። በዓለም ፖለቲካ ወሳኙ ፍትህ ሳይሆን ኃይል ነው። በተለይም የኢኮኖሚ አቅም ያለው አገር የጦር ኃይል ያለውን አገር ለማንበርከክ እንደሚችል አንዳንድ የአረብ ባለጸጋ አገሮችን በምሳሌ ማስቀመጥ ይቻላል። ወርቅ የተጫነች አህያ የማታስከፍተው ወይም የማትሰብረው ምሽግ አይኖርምና፣ እኛ ግን ኃይላችን የሚፈቅድልንን ሳይሆን ታሪካችንን የሚመሰክርልንን መብታችንን የመጠየቅ መብት እንዳለን ልንረዳ ይገባል። እኛም አንድነታችንን ካጠናከርን የዲሞክራቲክ ሥርዓት ለማስፈን ከቻል የማንደርስበት ደረጃ አይኖርም። ሰላም ሲሰፍን እድገታችን ይፋጠናል፣ የሕዝቡም ኑሮ ይሻሻላል። ያ ሲሆን ደግሞ ከውርደት ተላቀን የተከበርን እንሆናለን። እንኳንስ የነበረንን ያልነበረንንም በኃይል ሳይሆን በመልካም አስተዳደር ለመሳብ እንችላለን። የራቁን ይቀርቡናል። አሁን በሥልጣን ላይ የተቀመጠው ቡድን ብዙ ሕዝብ ያለቀበትን የባድመን መሬት ለመስጠት ያሳለፈው ውሳኔ በኢሳይያስ አፈወርቂ ተቀባይ አልሆነም። በእሱ አባባል መቀሌንም ቢሰጡን ወያኔን የማስወገዱን አቋማችንን አንለውጥም ብሏል። ከዚያም አልፎ በኢትዮጵያ ውስጥ ሕዝባዊ መንግሥት እንዲመረጥ ያለውን ፍላጎት ገልጿል። በዚህ አባባሉ ለኢትዮጵያ ያሰበ መስሎ ለሱና ለሱ መንግሥት ዕውቅና የሰጡትን በስሩ የሚንቀሳቀሱ ተቃዋሚ ነን ባይ ቡድኖች ሥልጣኑን ቢይዙና የሚፈልገውን ጥቅም ቢያስከብሩለት መምረጡን የሚያመላክት ነው። እስካሁን ድረስ አጥቶ ላልጎዳው የባድመ ደረቅ መሬት ወይንም ምንም ከሌላት ትግራይ ጋር ከመወዳጀት ሰፊና ብዙ ሀብት ያላትን ኢትዮጵያን የሚበዘብዙበት ዕድል ካገኘ ይመረጣል። ወትሮም ከወያኔ ጋር ግብ ግብ ያስገባው ኢትዮጵያን የመዝረፉ ፉክክርና የድርሻ ክፍፍል ውጤት ነው። የዶክተር አህመድ ቡድን በተጨማሪ ኢትዮጵያ በኢኮኖሚም ዘርፍ የምትዳከምበትና ጥገኛ የምትሆንበትን መንገድ በመጥረግ ላይ ነው። የውጭ ምንዛሪ ለማግኘት በሚል ሽፋን እንዲሁም በቴክኖሎጂ ተቋማትን ማሳደግ በሚል ሰበብ በአገሪቱ ቅርስና በሕዝቡም ድካም የተገነቡትን ተቋማት በተለይም አትራፊና አገራዊ አኩሪ ምልክት የሆነውን የኢትዮጵያ አየር መንገድ፣ የቴሌኮሙኒኬሽን፣ የባቡር መስመር፣ የማሪታይምስና የመሳሰሉትን ብሔራዊ ንብረቶች ለውጭና ለአገር ውስጥ ባለሀብቶች ለመሸጥ ሕዝብና ፓርላማ ያልወሰነበትን ውሳኔ አስተላልፏል። በዚህ ውሳኔ አገርና ሕዝብ የሚጠቅም ሳይሆን የበለጠ ጉዳት ይደርስበታል። በቅድሚያ የዚሁ ውሳኔ ዓላማ አገሪቱን ለማራቆትና የቀራትን ሻሽጦ ጠራርጎ ለመውሰድ ወያኔዎቹ ያቀዱት ነው። በመሸጥና በባለቤትነት ተጠቃሚ የሚሆኑት እነዚሁ ላለፉት 27 ዓመት በዘረፋ ሀብት ያከማቹት የወያኔ ቡድን አባላት ናቸው። በሽርክናው የውጭ አገር ባለ ሀብቶችና ኩባንያዎች ቢሳተፉበት የሚያገኙትን ጥቅምና ትርፍ ወደ አገራቸው የማስኮብለል እንጂ መልሰው በአገር ውስጥ እንቅስቃሴ አያውሉትም። በተለይም የአየር መንገዱ ከፍተኛ የቴክኒክ ሙያ የሚጠይቅባቸው ሥራዎች ለተመሳሳይ የውጭ አገር ኩባንያዎች ከተሸጡ በኢትዮጵያ ሊሰራ የሚችለውን ሥራ ወደ አገራቸው በመውሰድ ተጨማሪ ገቢ ከማግኘታቸውም በላይ ለአገራቸው ሕዝብ ሥራ ሲፈጥሩ አገራችን የውቀትና የባለሙያ ድሃ እንድትሆን ያደርጓታል። የኢትዮጵያ አየር መንገድ ሙሉ ለሙሉ ሆነ በከፊል ለመግዛት ሙከራ ያደረጉ አገሮች እንዳሉ አይካድም። አሁንም የዚህ ተጠቃሚዎች እንደሚሆኑ መጠርጠር አያቅትም። ባለሀብቶች ትርፍ ለማግበስ ሲሉ ሰራተኛ ይቀንሳሉ፣ ዋጋ ይጨምራሉ። በዚህም እርምጃ አገር በደሃና በሥራ አጥ ትትለቀለቃለች። ያ ደግሞ ለሰላሟና ለአንድነቷ አደጋ ነው። የውጭ ባለሀብቶች የሚፈልጉትን ያህል ትርፍ ካላገኙ ከተወሰነ ጊዜ በኋላ የሚይዙትን ይዘው ተቋሙን አሽመድምደውት ወደ መጡበት ይመለሳሉ። በዚህ አንድ ተፎካካሪ አየር መንገድ ከጨዋታው ውጭ ይሆናል ማለት ነው። ያንን የተሽመደመደ ተቋም መልሶ ለማቋቋም ደግሞ ከባድ ይሆናል። ከሀብታም አገሮች ከስዊስ፣ ከቤልጅየም፣ ከጣሊያን ወዘተ አየር መንገዶች ውድቀት መማር ይቻላል። የሆላንዱም ኬኤልኤም ከፈረንሳይ አየር መንገድ ኤር ፍራንስ ጋር ያደረገው ሽርክና በመኖርና ባለመኖር ዥዋዥዌ ውስጥ እንዲገባ አድርጎታል። እዚህ ላይ መዘንጋት የሌለበት ቁም ነገር የአገር ባለሀብቶች ተብለው የሚቆጠሩ አብዛኛዎቹ አሁንም የሥልጣኑ ባለቤት በሆነው ኢህአዴግ በተባለው ጃንጥላ ስር ሆነው ሲዘርፉ የኖሩ ግለሰቦች መሆናቸው ነው። እነሱም ቢሆኑ አገራቸው ኪሳቸው እንጂ ኢትዮጵያ አይደለችም። ለአገር የሚያስብ መንግሥት የተዘረፉትን የአገር ሀብቶች ያስመልሳል እንጂ ለተጨማሪ ዘረፋ በር አይከፍትም። ይህ የግል ባለቤትነት ወይም ፕራይቬት ኦነርሺፕ ዘራፊዎች እስከ ዛሬ ድረስ በሕገወጥ መንገድ የሰበሰቡትን ገንዘብ ሕጋዊ ከማድረጉም በላይ ወደ ውጭ በድብቅ የሚያሻግሩትን ገንዘብ በሕጋዊ መንገድ እንዲያደርጉት ይፈቅድላቸዋል። ነገ ደግሞ የቤት ሠራተኛና የጉልት ተዳዳሪ ሳይቀር በግዳጅ ባዋጡት በሕዝቡና በአገሪቱ ስም በተገኘ ብድርና እርዳታ የተገነባው የሕዳሴ ግድብና ውጤቱ ለአገር ውስጥ ጥቅም ሳይውል ለሱዳንና ለግብፅ መሸጡ በይፋ ሳይነግረን አይቀርም። ኢትዮጵያን የማፈራረሱ ሂደት ከቀጠለ ከኦጋዴን መሬት ለሶማሊያ፣ የቦራና ነገሌ መሬት ለኬንያ፣ የአፋር መሬት ለጅቡቲ፣ የጋምቤላ መሬት ለደቡብ ሱዳን አሰልፎ መስጠቱ አይቀርምና ይህንን በራሱ ወሳኝ የሆነ የወያኔ ኢህአዴግ ተወካይ መንግሥት በቃ በአገራችን ሕልውና ላይ የመወሰን መብት የለህም ልንለው የሥልጣን ገደቡን ወሰኑን አያውቅምና ልናሰምርለት ይገባል። በዶክተር አብይ አህመድ የሚመራው የኢህአዴግ መንግሥት ኃላፊነት የሚሰማው ከሆነ በሕዝብ በተመረጠ መንግሥት እስኪተካ ድረስ ለዚያ መዳረሻ የሚሆነውን ዝግጅት የማመቻቸትና ያለውን የአገሪቱን ሀብትና ንብረት እንዳይባክን፣ ዳር ድንበር እንዳይደፈርና ሕዝቡም በኖረበት ቦታ ሳይፈናቀል የመኖር መብቱ እንዲከበር ከማድረግ ውጭ ሌላ ተልእኮና ሥልጣን ሊኖረው አይገባም። ይህ መንግሥትና መሪው ለአገሪቱ አንድነት ለሕዝቡም ሰላም የሚያስብ ከሆነ ስለ ፍቅር ባዶ ዲስኩር ከማሰማት ይልቅ ከጎሰኞችና የክልል መስፋፋት የሕዝቡን መፈናቀል በሕግና በኃይል በማስቆም ሥራ ላይ ቢያተኩር ይመረጣል። የሕዝቡንም አመኔታ ሊያገኝ ይችላል። ከፋፋይና ጸረ አንድነት የሆነ የጎሳን የበላይነት የሚያስከብር ሕገ መንግሥት ይዞ በዚያም ሕግ በሕዝብ ላይ ግፍ እየተሠራ እያየ ስለ ኢትዮጵያ አንድነት፣ ስለ ሰላምና እድገት ማውራት ቀርቶ ማሰብ አይቻልም። ሕዝብ እየተፈናቀለና እየተገደለ የአገር ውስጥ የክፍለ አገር ወሰን እየተናደ ጎሳ ተኮር የድንበር መስፋፋትና ግጭት በሚካሄድበት ሁኔታ ድምፅን አጥፍቶ ለኤርትራ ድንበር ቅድሚያ መስጠት ከፈረሱ በፊት ጋሪው እንደ ማስቀደም ይቆጠራል። ለቤት ቀጋ ለውጭ አልጋ እንደሚሉት የታይታ ሥራ ነው። ኢትዮጵያ የታመቀ ኃይል፣ የሰው ጉልበት፣ ገንዘብና ዕውቀት ያለው ዜጋ አላጣችም። ያጣችው እነዚህ ሴቶች በነጻነትና በቅድ ሊንቀሳቀሱበት የሚያስችል አገር ወዳድ ሥርዓት ነው። አሁን ያለው ሕዝብን በጎሳና በክልል ከፋፍሎ ኃይልን የሚያመናምን አገርን ለማፈራረስ ዓላማ ያለው ሥርዓት ሲወገድ በሁሉም መስክ ችሎታና አቅም ያለው ኢትዮጵያዊ አገር ወዳድ አገሩን ለመገንባት በሚደረገው ርብርቦች ለመሳተፍ አያቅማማም። ሳይጠየቅ በራሱ አነሳሽነት ሆ ብሎ ይመጣል። ያን ጊዜ ዘላቂ እድገትና ሰላም እውን ይሆናል። በኢትዮጵያ ጉዳይና ንብረት ላይ ሕዝብ እንጂ ያልተመረጠ መንግሥት አይወስንም። ለመጣና ለሄደው ማጨብጨቡን ትተን የኢትዮጵያ ሕዝብ የመብቱና የአገሩ ባለቤት ለሚሆንበት ትግል እንነሳ። ኢትዮጵያ በአንድነትና በነጻነት ለዘላለም ትኑር።
አድማጮቻችን ከዚህ ቀጥለን ሳምንቱን ዋና ዋና ዜናዎችን አስደምጣለን። በትናንትናው ዕለት በባህር ዳር ከተማ አንድ አማራ ለሁሉም አማራ ሁሉም አማራ ለአንድ አማራ በሚል መርሆ የተሰበሰበ የአማራ ፓርቲ ምስረታ ጉባኤ መጀመሩን ከስፍራው የደረሰን ዜና አረጋግጧል። አማራ የገጠመውን ፈተና በመጋፈጥ እኩልነት ሁሉም የሚስተናገድባት አገር ለማድረግ በአሁኑ ጊዜ የሰፈነውን ሁለንተናዊ ህልውናና ጥቅም የማስከበር ፍጥነት ሁሉ ለማድረግ መሆኑ ከወጣው ሰነድ ላይ ለመረዳት ተችሏል። የሀገራችንና አማራ ህዝብ ታሪካዊና ወቅታዊ ሁኔታዎች ላይ በመነሳት አዲሱ ስብስብ የአማራ ትውልድ አማራዊ ማንነትና በአማራነት መደራጀት የመዳኛችን ብቸኛ መንገድ መሆኑን በሚገባ በመረዳት የአማራን ዳግም ትንሣኤ ለማብሰርና የአማራን ህልውና ለማስጠበቅ የአማራ ብሔርተኝነት እንዲያብብና ፍሬ እንዲያፈራ የማህበራዊ ሚዲያን ጨምሮ በተለያዩ መንገዶች ዘርፈ ብዙ ስራዎች በመስራት ስብስቡን ውን እንዳያደረገ መሆኑን ለስብስባው ጥሪ ከቀረበው መግለጫ ላይ ለመረዳት ተችሏል። መከተልም በሚዋቀረው ድርጅት የአማራ ብሔርተኝነትን በሚገባ ተገነዘቡና ለህዝባቸው የሚቆረቆሩ ህዝባቸው በሆዳቸው ሊለውጡ የማይችሉ የአማራ ህዝብ ለጻነት የሚፈልገውን ክብር ዋጋና መስዋዕትነት በጸጋ ለመቀበል ተዘጋጁ ታላቅ የሆነውን የአማራን ህዝብ ታግለው የሚያታግሉ ታላቅ ጊዮናዊ የአማራ ትውልድ አባላትን ያቀፈ መሆኑን አብስሯል። አማራ አባቶቹ አያቶቹና ቅድመያቶቹ ደማቸውን አፍሰው ለሁሉም ኢትዮጵያ እንድትሆን በገነባት ሀገር ባይታወር እንዲሆን እንዲገደልና እንዲፈናቀልና ሁለንተናዊ ህልውናውን አደጋ ላይ እንዲወድቅ እየተደረገ ያለውን በሁለንተናዊ መልኩ በመለወጥ ኢትዮጵያዊነትና ኢትዮጵያዊ ማንነት ማስከበር ዘላቂ ዓላማው እንደሆነም ገልጿል። የትግራይ ያኔ ልባስና ወኪል የሆነውን የአማራውን ህዝብ ለሞት ለእንግልትና ለስደት ለድህነት እንዲዳረግ እገዛ ያደረገ ያለውን ወንጀለኛ በእያድን የአማራውን ህልውና ለ27 ዓመታት ጥቃቱ እንዲባባስ የፈጸማቸው ወንጀሎች በመፈተሽ ግንዛቤዎችን በመውሰዱን በመግለጽ በትግሉ ሂደት በእያድን ላይ የፖለቲካ ጫና መፍጠር አስፈላጊ እንደሆነ በመግለጫው ላይ አብራርቷል። የስብስብ ከአማራው ልዩ ድጋፍ የሚያስፈልገው መሆኑን አስመልክቶ ጥሪዎች እየቀረቡ ነው። በተለይም ወጣቱ አማራ የአማራውን ህዝብ ለንተናዊ ህልውናውን ጥቅም የማስከበር ስርዓት ለማምጣት የአማራ ትውልድ አማራ ማንነትና በአማራነት የመደራጀት ብቸኛ መንገድ እንደሆነ በቀረቡት ጥሪዎች ላይ ተገልጿል። የስብስብ በአማራ ህዝብ ፈተናዎች ዙሪያ ጥልቅ ግምገማ በማድረግ የተጀመረ በመሆኑ ከሰርጎ ገቦችና ባንዳዎች የጸዳ ለማድረግ ከፍተኛ ጥንቃቄ እንደሚያደርጉ የስብስቡ ተጠሪዎች ቃል ገብተዋል። አድማስ በመባል የሚጠራው የአማራ ፖለቲካና የሲቪክ ድርጅቶች የሚዲያ ተቋማት ስብስብ ከአማራው አብራክ በወጡ የህዝብ ልጆች በአገር ውስጥ ተመስርቶ ጉባኤው እንዲያካሄድ ላለው ከአማራ ብሔራዊ ንቅናቄ የአማራን ህዝብ ትግል ወደ ቀጣው ምዕራፍ የሚያሸጋግር ለውጥ አብሳሪ ነው በማለት አድናቆቱን ገልጿል። አድማስ መላው የኢትዮጵያ ህዝብ በአገርም ሆነ በውጭ ዓለም ያለው ከልጆቹ ጎን በመቆም በሚፈልገው ሁሉ እንዲደግፋቸው ጥሪውን አስተላልፏል። ይበንዲ እንዳለ በዚያው በባህር ዳር ከተማ ዩኒቨርሲቲ ተማሪዎች ከቤንሻንጉል ጉብዝ በተፈናቀሉ አማሮች መጠለያና ዋስትና እንዲሰጣቸው ለመጠየቅ ያደረጉት ሰላማዊ ሰልፍ ለመበተን ወያኔ ኃይል ተጠቅሞ ድብደባና መንገላታት እንደደረሰባቸው ለመረዳት ተችሏል። የትግራይ ያኔ ፋሽስታዊ ቡድን የዘረጋው ምዝበራ የሙስና ኢኮኖሚ ብርቱ ችግር እንደገጠመው ያገዛዙ ካድሬ ባስጣናት ገለጹ። አገሪቷ ያላትን የምርትና የንግድ ተቋሞችን እንዲሁም የማከፋፈያ ዘርፎችን በቁጥጥር ስር ያዋለው አገዛዝ የገንዘብ እጥረት ቀውስ ውስጥ ትገኛለች በማለት ለአሻንጉሊቱ ፓርላማ ገልጿል። የገንዘብ እጥረት ቀውስ በአጭር ጊዜ መፍትሄ ካላገኘ ወደ ከፋ ማህበራዊ ችግር ላይ ልንወድቅ እንችላለን ሲል የወያኔ ገንዘብና የትብብር ሚኒስትር በመባል የሚጠራው ካድሬ አስተያየቱን ሰጥቷል። በአገሪቷ ውስጥ በተፈጠረ የፖለቲካ ቀውስ ምክንያት ከዝቅተኛ የንግድ ድርጅቶች የሚነጥቁት የግብር ገቢ ሊሰበሰብ እንዳልቻለ አክሎ ገልጿል። የትግራይ ባለጸጎች የተበደሩትን ዕዳ እንዳይከፍሉ በቢሊዮን የሚቆጠብ ብድር እየሰረዘ ከሰርቶ አደሩ የሚቀማውን የግብር ተመን 50 ቢሊዮን ብር አጥቻለሁ ሲል አትቷል። የገንዘብ ጥረቱ ወደ ኢኮኖሚ ቀውስ መሸጋገሩንም ለማሳየት በመጪው የባጀት ዘመን 60 ቢሊዮን ብር እንደሚጎድል መግለጫ ሰጥቶበታል። ይቅርታ የውጭ መንግስታት በድጎማ ይሟላ የነበረው የከፋፍለ ግዛ ማስፈጸሚያ ባጀት እየመነመነ መምጣት ያስከተለው መዘዝ ከታላቋ ትግራይ ውጭ ባሉ ወያኔ ክልሎች የሰራተኛ ደሞዝ ክፍያና የልማት ስራዎች መቆም የማህበራዊ ተቋማት መዘጋት ሊከሰት እንደሚችል ግምታቸውን ሰጥተዋል። ይበንዲ እንዳለ በኢኮኖሚ ቀውስ ምክንያት የመንግስት ለኖሮቶች በሚሽፋን ወያኔ አስመጭና ላኪዎች እያስገባቸው ባሉ ቃዎች ላይ ቀረጥ እንዳይከፈልባቸው ድንጋጌ ማስተላልፈዋል። ቀውስ ሰፍኗል የሚል ፕሮፓጋንዳ ያሰማ ያለው ወያኔ የግብሩ ቀረጥና ታክስ ሳይከፈልባቸው የሚገቡ ቃዎች በብዙ ቢሊዮን የሚጠጋ ሀብት ለትግራይ ያነ ድርጅቶች እያመቻቸ እንደሆነም ይገለጻል። የያን ዘረፋ የተለያዩ መልኮችና ስልቶችን ያዘ በመሆኑ ለ7 አመታት የተፈጸመው ኢኮኖሚ ምዝበራ ከትግራይ ያነ ክልል ውጭ ያሉት ለማህበራዊ ቀውስ ያጋለጠ ነው። በተለይም የውጭ ብድር አልበዛም ይያለ ከበፈርት ድርጅቶች ስም ብድር ሲወስድ የቆየው ትግራይ ያነ አገዛዝ ከሰሞኑ ባጣው መረጃ ላይ ብድሩ ከቁጥጥር ውጭ መሆኑና የገንዘብ ምንዛሬው ማሻቀብ አገሪቷን ወዳል ተረጋጋ ሁኔታ አሸጋግሯታል ሲል ከተጠያቂነት ራሱን ለነጻ ለማውጣት ሞክሯል። የትግራይ ያነ አገዛዝ ልባስ ሆነው ኢህአዴግ በመባል የሚጠራው ባለፈው ማክሰኞ ሻቢያና ያነን ሳይሟግት የነበረውን ባድመ የተባለ ስፍራ ሻቢያ እንዲረከብ የሚያደርግ ውሳኔ ማስተላለፉ ተገለጸ። የትግራይ ያነ አገዛዝ የኢትዮጵያ ህዝብ አገርህን ሻቢያ ሊወርብህ ነውና ተከላከል በሚል የማራውና ኦሮሞን በአገር ስም የቀስቅሶ ያስጨረሰበት የባድመ ጦርነት ተብሎ የሚጠራውን ቀደም ሲል ዓለም አቀፍ አደራዳሪ ቡድን የወሰነውን ውሳኔ መጽናቱን መቀበሉን አረጋግጧል። የትግራይ ያነ ፋሽታይ ቡድን ጉዳይ አስፈጻሚ ሆነው ኢህአዴግ የተባበሩት መንግስታት ድርጅት የድንበር ማካለል ኮሚሽን የወሰነውና በአልጀርስ የተፈረመውን ውሳኔ ለመቀበል የወሰነው ለሁለቱ አገሮች የጋራ ጥቅም በማሰብ እንደሆነ አትቷል። የኢትዮጵያ ህዝብ ጠላት ሆነው ኢህአዴግ ይህን ጉዳይ አስመልክቶ ባወጣው መግለጫው ላይ በሁለቱ ህዝቦች መካከል የነበረው አብሮነትና ሰላም ለመመለስ ነው ሲልም ገልጿል። በኢትዮጵያ ህዝብ መካከል ሰላምና መረጋጋትን አብሮነትና ፍቅር ለማስፈን የማይሰራው በከፋፍለ ግዛ ፍልስፍና ያተራመሰ መግዛት መርሆ ያደረገው ኢህአዴግ የወያኔ ግልግል ድርጅት ለሻቢያ አዝኖ ስለመረጋጋት ማውራቱ የወያኔና የሻቢያን ድብቅ አጀንዳ ይፋ አድርጎታል። ኢትዮጵያን ለዓላማነት ያስደፈረና የራሱን ህልውና ለማስጠበቅ ሲል ህዝብ ለጦርነት የማገደ ተጠየቅ ሳይኖርበት ዛሬም ለሰላም ስንል ከሻቢያ ጋር እንወዳጅ ፈልገናል ማለቱ ለኢትዮጵያ እዚህ ያለውን ጠላትነት አረጋግጧል ያሉ ወገኖች ኢትዮጵያን አለወደብ ያስቀሯቱን በደዎች ዛሬም በኢትዮጵያ ተማኝነት ስለሌላቸው ከሻቢያ ጋር የሚደረገው ድርድር ህዝባዊ ድጋፍ የለውም ብለዋል። ያደጉ ያኔ ሰላም ለመፍጠር ነው ብሎ በያዘው አቋም ላይ በተያያዥነት ያለው የሻቢያ የካሳ ይገበኛል ክፍያ በምን እንደሚቋጭ ሰጠው አስተያየት የለም። ይበንድ እንዳለ ባድሜ ለምን ለሻቢያ ተሰጠ የሚል ተቃውሞ የኢትዮጵያ ዘንድ ያነሳ ትግሮች ቅስቀሳ ያካሄዱ ነው። ለዚህ ጉዳይ የኢትዮጵያ ምላሽ የሚሆነው ባድሜ ለሻቢያ አይሰጥም ብሎ መማገት ካስፈለገም ከበረታም ወደ ጦርነት ግንባር መዝመት ያለባቸው ራሳቸው ትግሮች ብቻ መሆን ይሩባቸዋል የሚል አስተያየት እየተደመጠ ነው። የትግራይ ያነ አገዛዝ በሚቆጣጠሩና በሚመራው በኤፈርት ስለያዛቸው የባቡር የትራንስፖርት የስኳር ልማት ተቋማት የኢንዱስትሪ ፓርክ ሆቴል አየር መንገድ ቴሌኮሙኒኬሽንና ኤሌክትሪክ ማመንጫ የመሳሰሉትን ሙሉ በሙሉ ወይንም በከፊል በአክሲዮን ሽያጭ ወደ ግል ዘርፉ ለማዛወር ፖሊሲ መቀየሱ ነው ያነ የገለጸ። እንደ መግለጫው ከሆነ እነዚህ ድርጅቶች ለውጭ ሀገርና ለሀገር ውስጥ ባለሀብቶች እንደሚሸጡ ረቂቅ ሐሳቡ ይጠቁማል። የሀገር ውስጥ ባለጸጎች ትግሮች በመሆናቸው የአክሲዮን ሽያጭ በእጅ አዙር በትግሮች እጅ እንደሚገባ ለማድረግ የታቀደ ነው የሚሉ ብዙዎች ይስማሙበታል። እስኪሸጥ ድረስ ትግሮች ከባንክ በነጻ ወለድ ብድር በመውሰድ በግዢው ላይ ተሻሚዎች እንደሚሆኑ ብዙዎች አስተያየት ነው። ከቅርብ ጊዜ ወዲህ በአገሪቷ ላይ ያንዣበበ የመጣው ኢኮኖሚ ቀውስ በወያኔ ለከፍተኛ ስጋትን ስለፈጠረ የሀገር አንጡራ ሀብት በኤፈርት እንዲሸጥና ዝግጅቱን እንዲያጠናቅቅ እየተደረገ ነው። ለሽያጭ የቀረቡት ተቋሞች ሙሉ በሙሉ በኤፈርት ስር በመሆናቸውና ግልጽነት በሌለበት ሁኔታ የመንግስትን ሞኖፖል መቀነስ በሚል ወደ ግለሰብ ይተላለፋሉ የሚለው የፖሊሲ ለውጥ አንዳችም ታማኝነት እንደሌለውም ይታወቃል። ቀደም ባሉ ጊዜያቶችም የወያኔ ሸሪክ መንግስታትና የዘረፋ ኢኮኖሚ ተባባሪዎች በተለይም የዓለም የንግድ ድርጅት በኢትዮጵያን በአባልነት ለመቀበል የተባሉት ተቋሞች ከትግራይ ወያኔ ባለቤትነት ነጻ እንዲሆኑና በግሉ ኢኮኖሚ ዘርፍ ስር እንዲገቡ ይደረግ ዘንድ ማሳሰቢያ ሰጡ መቆየታቸው ይታወሳል። በሀገር ህልውና ጣልቃ የሚገቡ አበዳሪ ድርጅቶችም ከቅርብ ጊዜ ወዲህ አዳዲስ ብድሮችን ሲፈቅዱ የእነዚህ ተቋማት ከወያኔ መዳፍ መውጣት በቅድመ ሁኔታቸው ነው ለመቅረባቸው ሲገለጽ ቆይቷል። እነዚህ ተቋማት በሞላ በትግሮች ቦርድ ሲተዳደሩ የቆዩና በተቋሞቹ ስም የተገኙ ብድሮች ሁሉ ለታላቋ ትግራይ ልማት እንደዋሉ ብዙዎች መሰክራሉ። የስኳር ልማት በሚል ሲካሄድ የነበረው ዘረፋ 77 ቢሊዮን ብር የገባበት እንዳልታወቀ ከሶስት ዓመቶች በፊት መገለጹም ይታወሳል። እነዚህ ተቋሞች የውጭ ንግድ ጋር ተያዙ መሆናቸው ላለፉት 20 ዓመታት የትግራይ ወያኔ ካስተማሪያ ወጪዎች የሚወጣው ከነዚህ ድርጅቶች የውጭ ንግድ ልውጦች እንደነበር የውስጥ አዋቂዎች ይናገራሉ። በመጨረሻም ዓለም አቀፍ የሰብአዊ ድርጅት ለሚፈናቀሉ አማሮች ከሰሞኑ መግለጫ ሰጠ። የበይዘቱ የመጀመሪያ ሆነ ስላማራው ነገር መፈናቀልና ህግ ከለላ መነፈግ አስመልክቶ የወጣው መግለጫ እንደሚለው ከሆነ አማራው በተለይም ከመሃል ኢትዮጵያ ክፍል የኦሮሞ ነገር በብዛት ከሚኖርባቸው ስፍራዎች ለዘመናት ይኖሩ የነበሩ መፈናቀል ብቻ ሳይሆን ግድያዎች፣ ያካል ጉዳትና የንብረት መውደም እየደረሰባቸው መሆኑን አትቷል። ታግቶስ በተለያዩ ወቅቶች በአማራው ነገር ላይ ሆን ብሎ የተፈጸሙ ግድያዎችንና መፈናቀሎችን መሰረት ያደረገው ሪፖርት ባለፈው ሰኔ 9 ወይንም በኢትዮጵያ እንደ ኢትዮጵያ ቆጣጣር ይቅርታ በአውሮፓዎች አቆጣጣር ጁን 9 ወይንም ሰኔ 2 ቀን በድርጅቱ ድሳል ላይ ተዘገቡ ሲሆን አገዛዙ ግድያውን በሚፈጽሙት ለአንዳችም እርምጃ እንዳልወሰደ በሪፖርቱ ላይ ዘግቦታል። ዓለም አቀፉ የሰብአዊ ድርጅት የምስራቅ አፍሪካ ወኪሎቹን መሰረት በማድረግና ከታመኑ ምንጮች የተገኘ መረጃ በሚልካው መግለጫው ላይ ካለፈው ጥቅምት 2017 እንደ አውሮፓ አቆጣጠር ጀምሮ 200,000 አማሮች ከወለጋ ኢሉባቡር ቤንሻንጉል ተፈናቀሉና ህይወታቸውን እንዲያልፍ የተደረጉ ደግሞ ከመቶ ሰዎች በላይ እንደሚደርስ ገልጿል። አምነስቲ ኢንተርናሽናል በትግራይ ያነቀስቃሽነት ገዳዮችን መልምሎ በማስተማራት በአማራው ነገድ ላይ ስለተፈጸሙ ወንጀሎች ጆሮ ዳባ ብሎ ከቆየ በኋላ በአሁኑ ወቅት የትግራይ ወያኔና አጋሮቹ ወንጀለኞች ለማጋመነሳ ሰቱ ብዙዎችን አስደንቋል። ኢትዮጵያ ህዝብ የነጻነትና የመብት የዲሞክራሲ ትግሎች በተንጣዎችና በጸረ ኢትዮጵያ ኃይሎች ፍላጎት አንጻር ለዘመናት ሲዘገብ ከቆየ በኋላ ዛሬ ለትልቁ ህዝብ ለአማራው ብሶት ድምጽ ማሰማቱ የሰባዊና የመብት ተከራካሪ ድርጅትነቱን ላይ ቆሞ በተሟላ ሁኔታ የመዘገብ አቅሙን ጅምር ጥረት የተጀመረው ጥረት የሚያስደስት መሆኑን ብዙዎች መሰክራሉ። በወያኔ ዘመን በአማራው ነገድ ላይ ተፈጸሙ ጅምላ ግድያዎች፣ እልቂት፣ ስደትና ንብረት ቅሚያ በሰነድ የተመዘገበ ምስክሮች የተረጋገጡ ወንጀሎችን ለመመርመርና ያገዛዙን አገልጋዮችና አባሮቻቸውን ለተጠያቂ የማድረጉ ተግባር እስካልተጀመረ ድረስ የአምነስቲ ታማኝነት የተሟላ ነው ማለትም እንደማይቻል አንዳንዶች ይገልጻሉ። በመሆኑም አምነስቲ ኢንተርናሽናል ከ2017 ጀምሮ ስላለው እልቂት እንዳለ ሆኖ ስለቆዩ ዘመናት ግፍና የተቀነባበሩ መረጃዎች ለማወቅና እርምጃ ለመውሰድ ኃላፊነት አለበት ማለት አስተያየታቸውን ሰጥተዋል። አድማጮቻችን የሳምንቱ ናዘናች በዙ እናጠቃላለን።
Yeah.
Watalay ha, tamuke ha, njakur ha, andla ha, aradum ha, robi ha, meta ha, wadafi ha. Well, they are so busy. Wagaru belhaye, irana gazmasa, watalay ha, wagisa, jeforsa, medaulay, enchapa, andla, opolay, ayama, watalay. Ha denana ha belergat ha asay ha yerayam ha andasa ha wagargam ha tanas ha wadafik ha
አድማጮቻችን በመግቢያችን ላይ እንደገለጽነው ቀጣዩ ስርጭታችን የቃለ ምልልስ ጊዜ ይሆናል። እንግዳችን በቅርቡ በአሜሪካ ምክር ቤት የትግራይ ወያነ አገዛዝ ከሩብ ምዕተ ዓመት በላይ ያካሄደው የተስፋፋና የተደራጀ የሰብአዊ መብቶች ረገጣ በስብዕና ላይ የተፈጸሙ ወንጀሎችን ግድያና ማፈናቀሎችን አስመልክቶ ህጋዊ ውሳኔ የሰጠበትን ኤችአር 128 በመባል የሚጠራውን ስኬታማ ለማድረግ ቀጥተኛ ተሳትፎ ያደረጉ ናቸው። ከሰባዊ መብት ተከራካሪው በወጣት ቴድሮስ ትርፌ የሚመራው የአሜሪካ ማህበር በአሜሪካ የስራ አስኪያጅ ኮሚቴ አመራር ውስጥ ያሉ ናቸው። ኤችአር 128 መባባል የሚጠራውን የአሜሪካ ምክር ቤት ውሳኔ የሰጠበትን ሰነድ ወደ ተነሳበት ግብ ለማድረስ ያንበሳውን ድርሻ ያዘውን የአማራ ማህበረሰብ በአሜሪካ ተጠሪ የዕለቱ እንግዳችን አድርገን በጋበዝናቸው መስረት አሁን በስልክ መስመር ከኛ ጋር ይገኛሉ። ጤና ይስጥልኝ አቶ ተመስገን፣ ይስማውታል?
ይስማኛል። ጤና ይስጥልኝ።
በጣም አመሰግናለሁ። በኢትዮጵያ የሰብአዊ መብት መከበርን የሚጠይቀውን ህግ በአሜሪካን ምክር ቤት በሙሉ ድጋፍ እንዲያልፍ ከፍተኛ ሚና ከተጫወቱት መካከል የኢትዮጵያ አድቮካሲ ኔትወርክ አንዱ መሆኑንም በዚሁ አጋጣሚ እንገልጻለን። ቀጣይ ስራ ሴኔቱ የያዘው ረቂቅ ህግ ኤስአር 168 ህግ እንዲሆን ማድረግ ነው። በእነዚህና በሌሎች ጉዳዮች እንግዳችን ጋር ውይይት ይኖረናል። በአሜሪካ ምክር ቤት የተላለፈው ውሳኔ ለትግራይ ወያነ አገዛዝ አስቸጋሪና ተጠየቅን በማንኛውም ዓለም አቀፍ መድረኮች ላይ የሚጥል ህግ በመሆኑ ለኢትዮጵያውያኖች ከፍተኛ ድልን ያጎናጸፈ፣ በማንኛውም ጊዜ ስኬታማ ሆኖ ተፈጻሚነት እንዲያገኝ የህግ ከለላ የተበጀለት በመሆኑ በዚህ አጋጣሚ ለፈጸማችኋቸው አኩሪና የተቀደሱ ተግባሮች ምስጋናችንን ለማቅረብ እንወዳለን። አቶ ተመስገን መንግስቱ የኢትዮጵያ አንድነት ሬዲዮ ለውይይት በጋበዘውት መሰረት በሰዓቱ በመገኘቱ ባድማጮቻችን በኢትዮጵያ አንድነት ሬዲዮ እንዲሁም የዝግጅት ክፍልና በራሴ ስም ምስጋናዬን እያቀረብኩ በቀጥታ ወደ ጥያቄ ይገባለሁ። እንደምን አሉ አቶ ተመስገን?
ሰላም።
መልካም። እስኪ ወደ ጥያቄ ልግባ። አንቱ ልበል አንተ መቼም ወጣት ነህ እና አንተ ብል ቅሪ ሊሆን?
አረ አይለኝም አንቱ መባል ማፈልግ።
ኦኬ፣ እሺ እሺ፣ እግዚአብሔር ይስጥልኝ። እንግዳ ወደ ጥያቄ ልግባ። ስለ ኤችአር 128 እናንሳ። የኤችአር 128 ውሳኔዎችን ይዘት ባጭሩ ለአድማጮቻችን ብታስረዳለን። ኤችአር 128 ምን ምን ጉዳዮችን ያቀፈ ውሳኔ ነው? የትግራይ ወያነ አገዛዝን በምን እንዴት ውሳኔዎቹ ሊጎዳው ይችላል? እና በዚህ ዙሪያ ጥያቄውን ብንጀምረው። አመሰግናለሁ። ቀጥል ተመስገን።
እሺ፣ በጣም አመሰግናለሁ እኔም እድሉን ስላገኘሁና የኤችአር 128ን ማስመልክቶ ከሱም ጋር ተያያዥ የሆኑ ጉዳዮችን በእናንተ ሬዲዮ ቀርቤ ማብራሪያ እንድሰጥ እድሉን ስላገኘሁ አመሰግናለሁ። እድሉ ስለተሰጠኝ ማለት ነው። እንግዲህ አንተም በመግባህ እንደገለጽከው የኤችአር 128 የሚባለው ሰነድ በዋናነት መነሻው አገር ቤት የወያኔ መንግስት በህዝባችን ላይ እያደረሰ ያለው ጭቆና፣ በደል፣ ግፍ፣ ኢሰብአዊ የሆኑ ድርጊቶች ነው ዋናው መነሻው ማለት ነው። እና ያንንም ደግሞ ቲፒኤልኤፍ የወያኔ አስተዳደር የወያኔ መንግስት በህዝቡ ላይ የሚያደርገውን ኢሰብአዊ የሆነ ድርጊት ህዝቡ እምቢ አልቀበልም አልገዛም ብሎ ህዝባዊ እንቅስቃሴ ህዝባዊ ማዕበል ከተጀመረ በኋላ የ እንግዲህ ወያኔ ለ27 አመት የህዝቡን በእንደዛ አይነት አገዛዝ ነው ሲገዛ የኖረው። ግን ይሄ አሁን ወደ መጨረሻዎቹ ያለፉትን 2 3 አመታት ነገሮች እየተቀየሩ የመጡበት ዋናው ምክንያት ህዝቡ እንቢተኝነቱን መግለጽ ለጀመረ ነው። ህዝቡ እንቢተኝነቱን ሲገልጽ የህዝቡን እንቢተኝነት ወደ ዓለም ኢንተርናሽናል ኮሚኒቲው እንዲያቀው ከወያኔ ጋር በመተባበር የሚሰሩ መንግስታት ሀገሮች ስለ ጉዳዩ እንዲያቁ አያቁ ማለት አይደለም ግን በህዝቡ በግልጽ ተቃውሞውን ማሳየት ሲጀምርና ለነጻነቱም ዋጋ መክፈል ሲጀምር ያንን ነገር ድምጽ መሆን የሚችሉት በውጭ ሀገር የሚኖሩ ኢትዮጵያውያን ሁሉም በሚችሉት አቅም ያንን ነገር ማስተጋባት ሲጀምሩ የነዚህ አይነት ሰነዶች የመርቀቅ ነገር በኮንግረስ ሀሳቡ መጣ ማለት ነው። እንግዲህ ግፊቱ የተደረገው ከኢትዮጵያውያን አድቮኬተሮች ሆኖ በኮንግረስ ውስጥ ይሄ ነገር እንደ ህግ እንደ ረቂቅ እንዲዘጋጅ ተደረገ ማለት ነው። ሰው ምንድነው አጠር ለማድረግ ለነዚህ ረቂቅ ህጎች የኤችአር 128 የሚሆን የሴኔት ሪዞሉሽን 168 መነሻቸው በዋናነት አገር ቤት ያለው እንቢተኝነት ነው፣ ህዝባዊ እንቢተኝነት ነው። ከዛም በፊት እንደዚህ አይነት የተለያዩ የህግ ማዕቀፎች ሙከራ ተደርጓል። ግን ያሁኑን ለየት የሚያደርገው አገር ቤት ያለው እንቅስቃሴ በጣም የተጠናከረ ስለሆነና ከዛ ያለው እንቅስቃሴ ደግሞ እዚህ ያለው ኃይል በሚገባ ማንጠባረቅ ስለቻለ የሁለቱ መናበብ የነዚህን ሰነዶች መወለድ እና መረቀቅ ምክንያት ሆኗል። ከዛ በኋላ እንግዲህ ሂደቱ በጣም ሰፊ ነበረ፣ በዝርዝር ወደ በኋላ መጣበታለሁ ብዬ አስባለሁ። እነዚህ ሰነዶች ምን ያካትታሉ ያልኩኝ እንደሆነ እንግዲህ ሁለቱም ሰነዶች ተመሳሳይ ይዘት ነው ያላቸው። ኤችአር 128 ኦልሬዲ አሁን በኮንግረሱ በሃውስ የጸደቀው ማለት ነው፣ በሙሉ ድምጽ የጸደቀው ማለት ነው። እና የያዛቸው የሰነዱ ይዘት እሱ በሚጠርክበት ሰዓት የአስቸኳይ ጊዜ አዋጅ ታውጆ ስለነበረ የአስቸኳይ ጊዜ አዋጁ እንዲነሳ ይጠይቃል። አሁን የሆነው ማለት ነው ኤችአር 128 ከጸደቀ በኋላ የተደረጉ ለውጦች አሉ ኢትዮጵያ ውስጥ። አሁን እንዘረዝራቸው ለውጦች እዛ ሰነድ ውስጥ የተካተቱ ነገሮች ናቸው። አድማጭም ሊረዳ የሚገባው ነገር ይሄ ነው። የኤችአር 128 ተጽዕኖ ምን እንደነበረ ከሰነዱ እንደ ህግ እንደ ሰነድ በሙሉ ድምጽ ከጸደቀ በኋላ የተካሄዱት ለውጦች ትልቅ ማሳያዎች ናቸው። አሁንም እንደገለጽኩት የአስቸኳይ ጊዜ አዋጅ እንዲነሳ ይጠይቃል። የእስረኞች የፖለቲካ እስረኞች፣ የህሊና እስረኞች፣ ጋዜጠኞች መብታቸውን ስለጠየቁ ብቻ የታሰሩ ዜጎች ያለምንም ቅድመ ሁኔታ እንዲፈቱ ይጠይቃል። ሌላው የዩኤን ገብቶ ኢንዲፐንደንት የሆነ ኢንቨስቲጌሽን እንዲያደርግ ይጠይቃል። እንደሚታወቀው እንግዲህ ያለፉትን 27 አመታት ወያኔ አገዛዝ ኢትዮጵያ ውስጥ የተካሄደው በደሎች እና በህዝብ ላይ የተደረጉ ኢሰብአዊ የሆኑ ድርጊቶች ሁሉ ገለልተኛ በሆነ አካል አልተጣራም። ያው ወያኔ የራሱ የሆነ የአጣሪ ኮሚቴ እንደዚህ እያለ ለሱ በሚያመቸውና ሊታዘዘው በሚችለው ኃይል ነው ሪፖርቶችን የሚወጡት። አንዳንድ የሰብአዊ መብት ተሟጋጅ ድርጅቶችም እዚህም እዛም በሚያገኛቸው መረጃዎች የተበጣጠፈ ነገር ነው የሚወጣው እና ይሄ ኤችአር 128 ዩኤን ገብቶ ኢንዲፐንደንት የሆነ ኢንቨስቲጌሽን እንዲያደርግ ይጠይቃል። ይሄ እንግዲህ ያለፉትን 2-3 አመታት ብቻ አይደለም፣ ወደኋላ መለስ ብሎ አጠቃላይ በዚህ አገዛዝ ዘመን ውስጥ የተካሄዱ በህዝቡ ላይ የደረሱ በደሎችን ሁሉ የሚነካ ነው የሚሆነው። በጣም መሰረታዊ ነገር ነው ይሄ። ሌላው እንግዲህ ዜጎችን ወደ ማጎሪያ ቤት ለመውሰድ ዋናው ምክንያት ሆኖ የሚጠቀሰው የጸረ ሽብር ህግ ብለው ያስቀመጡት ነገር ነው። ህግ ለማለት የሚቸግር ነው ግን የጸረ ሽብር ህግ እንበለው እና እሱ እንዲነሳ ወይም ደግሞ የሰባዊ መብት የሚጥሱ የህግ አካላት እንዲቀየሩ ይጠይቃል። ይሄ ማለት እንግዲህ የጥረ ሽብር ህጉን አድማጭም እናንተም ታጣላችሁ በያስባለሁ ከመነሻው እስከ መጨረሻው አጠቃላይ የሰባዊ መብትን የሚጥስ ነው። የማሰብ መብትን የማሰብ የመናገርን ሐሳብን የመግለጽን መብትን የሚገድብ ነው ከመነሻው እስከ መጨረሻው እና ይሄ እንዲሰረቅ ወይ ደግሞ እንዲሻሻል ይጠይቃል። ከዛውጭ እንግዲህ የሰባዊ መብት ረገጣ መነሻው የአምባገነኖች መነሻ ኢኮኖሚ ነው። ኢኮኖሚና ስልጣን ነው እና በወያኔ ስርዓት ውስጥ ይህን ያህል ዘመን እንዲቆዩ ሞር እየገነገነ ወንበራቸውንም እየወዱት እንዲሄዱ የሚያደርጋቸው ነገር የስልጣኑ ጉዳይ እንዳለ ሆኖ ግን በስልጣኑ ላይ ሆነ ደግሞ የሚያገኙት የኢኮኖሚ የሀብት የማካበት ጉዳይ ነው እና በኢትዮጵያ ሕዝብ ስም የሚሄዱ የተለያዩ
በብድር ነው በእርዳታ
በብድር እንዲሁም ከብድር ውጪ ለሰባዊ መብት እርዳታ እየተባሉ ከፍተኛ የሆነ ገንዘብ ይሄዳል። ያ ገንዘብ የሚሄደው ለጋሾቹ ወይም ደግሞ አበዳሪዎቹ አስበው በሚሰጡት መልኩ አይደለም ግልጋሎት ላይ የሚውለው ወይ ደግሞ ወይ ለዜጎች መገደያ ነው የሚሆነው፣ መጨቆኛ ለነሱ መሳሪያቸው ነው የሚሆነው፣ ወይ ደግሞ ለባለስልጣናቱ የግል ሀብት ማካበቻ ነው የሚሆነው እና ይሄንን የአካውንታብሊቲ ጉዳይ ጥያቄ ያነሳል ማለት ነው HR 128። ስለዚህ የገንዘብ ጉዳይ ጋር ተያይዞ የሚነሳው ነገርም በዋናነት ያነሳል። እነዚህ ሁሉ ነገሮች እንግዲህ ሁነው ከዛ በኋላ ምንድን ነው ማነው አስፈጻሚ የሆነው ሲባል እንግዲህ ስቴት ዲፓርትመንት እና ትሬዥሪ ዲፓርትመንት ዋናው የስራ አስፈጻሚው አካል ነው እና ህጉን ያረቀቀው አካል የስቴት ዲፓርትመንትን ትሬዥሪን እንዲሁም ፕሬዚዳንቱን የግሎባል ማግኒሲቲ አክትን እስከመጠቀም ድረስ ሄዶ ወንጀለኞችን እና እነዚህ በሙስና የተጨማለቁ አምባገነኖችን የሚገባቸውን
ደግፊት ማጥራባ
ወደ ህግ እንዲቀርቡና ተጠያቂ እንዲሆኑ ሪከመንድ ያደርጋል። እንግዲህ ግሎባል ማግኒሲቲ አክት ተፈጻሚ ይሆን ከተባለና እነዚህ ወንጀለኞችን ባለስልጣናቱን ፕሮፋይላቸውን የፈጸሙትን ወንጀል የሚያንቀሳቅሱትን ገንዘብ እነዚህ ነገሮች ሁሉ በሚገባ በሰነድ ከተዋቀረ ገንዘባቸው እንዳይንቀሳቀስ ማድረግ ይችላል። የቪዛ ፈንክሽን ማድረግ ይችላል። እንግዲህ ሀብት እየዘረፉ አልሆን ሲላቸው ውጭ ነው የሚኖሩት እናውቃለን። በመላው ዓለም ተበትኖ የሚኖረው ኢትዮጵያዊ ያውቃል በየ ከሀገር ቤት እየተዘረፈ በሚመጣ ገንዘብ ነው የኛ የዜጎች ገንዘብ የራሳቸውን ቤት የቅንጡ ኑሮ የሚኖሩት ማለት ነው እና ያንን ሁሉ መቆጣጠር ይቻላል ማለት ነው። በጣም ብዙ ዝርዝር ነገሮች
አለ ነው። በስኪ ወደ ቀጣዩ ጥያቄ ልግባና በደንብ ለማስረዳት ሞክራል አድማጮቻችን በተወሰነ መልኩ ግንዛቤ ይወስዳሉ ብዬ ገምታለሁ። እስኪ ወደ ቀጣዩ ልሂድ። ያው ተያያዥነት አለው። ኢትዮጵያኖች በዳያስፖራ ውስጥ ለሰብአዊ መብት መሟገት ጨቋኝ አገዛዝን ተጠያቂ የማድረግ ተግባር አከናውነዋል ተብሎ ከሚጠቀሰው ትልቁ ውጤት የኤችአር 128 በአሜሪካን ኮንግረስ ውሳኔ ማግኘቱ ነው። የዚህ ውሳኔ ቀጣይ የሆነው ደግሞ ኤስአር ሴኔት ሪዞሉሽን የሚሉት ነው 168 እንዲጸድቅ እየተንቀሳቀሳችሁ መሆናችሁን እንከታተላለን። ደረገጻችሁንም ይህንኑ ያስረዳል። በአሁኑ ጊዜ ምን ተግባሮች እየተካሄዱ ነው ወይም እያካሄዳችሁ ነው? በቀጣይነት ስለሚሰሩ ስራዎች ማለት ነው። ቀጥል ተመስገን። አመሰግናለሁ።
እሺ አመሰግናለሁ። ያው እንግዲህ የሁለቱን ረቂቅ ሰነዶች ልዩነት በማስረዳት ብጀምር ሳይሻል አይቀርም።
እሺ
የ መረጃ ክፍተት ያለ ይመስለኛል። ብዙ ጊዜ ስሰማው የHR 128 እና Senate Resolution 168 ተያያዥ የሆኑና አንዱ ቀጣይ እንደሆኑ ተደርጎ ነው ብዙ ጊዜ እንትምለው። እኛ በተለያየ መልኩ ይሄንን ጉዳይ ለማስረዳት ሞክረናል። አሁንም ለአድማጮች ግልጽ መሆን የሚገባው ነገር የHR 128 እና Senate Resolution 168 አንዱ ቀጣይ አይደለም። የHR 128 ጉዞ ተጠናቋል። በኮንግረስ ውስጥ ሁለት ክፍል ነው ያለው። አንድ ሴኔት እና ሃውስ አለ። የኤችአር 128 በሃውሱ የጸደቀ በሙሉ ድምጽ የጸደቀ ረቂቅ ሰነድ ነው። እንግዲህ ሪዞሉሽን እና ቢል ሁለት የተለያዩ ነገሮች ናቸው። ቢል ከፍተኛ የህግ አካል ነው። ምንድነው የህግ አይነት ነው? ባይንዲንግ ነው። ህግ ነው የሚወጣ ሰነድ ነው። ይሄ ሪዞሉሽን ነው። በሪዞሉሽን ደረጃ ስለሆነ የሃውስ ላይ የጸደቀው ነገር ዶክመንት ነው። በቃ አሁን ህጋዊ ዶክመንት ነው። ከዚህ በኋላ የሴኔት ሪዞሉሽን 168 ጉዞ ይቀጥልም አይቀጥልም የኤችአር 128ን ውሳኔ የሚያስቆመው ጉዳይ አይደለም። ኦሬዲ ህጋዊ ሰነድ ሆኖ ወጣል። ከዚህ በኋላ ህግ አውጪዎች እና ጉዳዩ የሚመለከታቸው አካላት ሪፈር ያደረጉ ከዛ ተገቢውን እርምጃ የሚወስዱበት ነው የሚሆነው ማለት ነው። ምንም ከዚህ በኋላ ምንም ነገር ሊቀይሩ አይችልም። እዛ ረቂቅ ሰነድ ላይ የተዘረዘሩት ነገሮች ወደ ሴኔት ሪዞሉሽን 168 ስንመጣ እንደተናገርኩት ኮንቴንቱ ይዘቱ ከኤችአር 128 ላይ ከተዘረዘሩት የተለየ አይደለም። እንደው የቃላት አጠቃቀም፣ የቃላት ጥንካሬ እንደዚህ አይነት ነገሮች እንጂ በይዘት ደረጃ የተለያየ አይደለም። ምክንያቱም ሁለቱም ሰነዶች የሚያስቱት ኢትዮጵያ ውስጥ የሚካሄደውን የኢሰብአዊ የሆነ ድርጊት እና ኦል ኢንክሉሲቭ የሆነ ሁሉን አቀፍ የሆነ ስርዓት እንዲመሰረት እና ዜጎችን ተሳታፊ የሚያደርግ ስርዓት እንዲመጣ ነው የሚጠይቁት። አጠቃላይ የይዘት ለውጥ የለባቸው ማለት ነው ሁለቱ። ግን የሴኔቱ ጉዞ ቀደም ብሎ ነው የተጀመረው። በነገር ላይ ከሃውስም ከኤችአር 128ም ቀደም ብሎ የተጀመረው የሴኔት ሪዞሉሽን 168 ነው። በሴኔቱ ውስጥ የተለያየ አሰራር ነው ያለው በሃውስና በሴኔቱ። በሴኔቱ ውስጥ አንድም ቢሆን ሴናተር ጉዞውን ብሎክ ሊያደርገው ይችላል፣ እንደዚህ አይነት ሪዞሉሽኖችን ሂደት ማለት ነው። እና እንደሚታወቀው እንግዲህ በሴኔት ውስጥ ሴናተር ኢንሆፍ የሚባል የኦክላሃማ ሴናተር አለ፣ ከወያኔ ጋር ከፍተኛ ትስስር ያለው በየጊዜው እዛ ኢትዮጵያ እየሄደ የተለያየ ነገር ያደርጋል። ብዙ የሚጠረጠሩ ነገሮች አሉ። ባለፈውም እንግዲህ ኤችአር 128 ለመጠቅ ሰዓታት እየቀሩት ለሃውሱ የደብዳቤ ጻፈ ነው ለሁሉም የተወካዮች ምክር ቤት አባላት እንግዲህ ለ435ቱም ማለት ነው። ይሄን በኤችአር 128 ላይ የምታሳልፉትን ውሳኔ እንደገና ሪኮንሲደር ልታደርጉ ይገባል ከሌሎች ኃይሎች ጋር አሜሪካን የሚጎዳ ውሳኔ እያሳለፋችሁ ነው የሚል ደብዳቤ የጻፈ ሰው ነው። እንግዲህ ያኔ ሀል ማለት ነው በሴኔት ውስጥ ሆኖ ለሃውሱ ደብዳቤ የጻፈ ሰው ነው። ያኔ ሀል ነው ከወያኔ ጋር ያለው ትስስር እና ይህ ሰው እስካሁን ድረስ የሴኔት ሪዞሉሽን 168 ምንም እንኳ 28 የሚሆኑ ሴኔተሮች ኮስፖንሰር እንዲያደርጉት የተስማሙ ቢሆንም ሴናተር ኢንሆፕ አሁን ባለበት ደረጃ ብሎክ አድርጎታል። ካለበት ለማስቀጠል የእሱን ይሁንታ ማግኘት ይኖርብናል። እንግዲህ አሰራሩ ይሄ ነው። የሴኔትና የሃውሱ ልዩነት ነው። ሃውሱ ላይ ሃውሱ ድረስ እስከሄድ ድረስ አንድም ቢሆን ብሎክ ሊያደርገው የሚችለው ምንም አይነት ኃይል የለም ማለት ነው። ሴኔቱ ጋር ስንመጣ ግን አሰራሩ ይሄ ነው። እንግዲህ የሴናተር ኤንሆፍን በተለያየ አካሄድ ኮኑ እንትን ለማድረግ ይሄን ነገር እንዲያነሳው የተለያየ ስራ እየተሰራ ነው። እንደምንታም ደግሞ ኢንትሮዳክሽንን ኮስፖንሰሮችን ድጋፍ የሚያደርጉለትን ሴናተሮች የማግኘቱ እንቅስቃሴ በጣም ተጠናክሮ ቀጥሏል። ያሁኑን ይሄ አሁን ያለንበትን ደረጃ ለየት የሚያደርገው ምንድነው? ኤችአር 128ን ካምፔን ስናደርግ ይሄንን ያህል በዚህ በአድቮካሲ እንቅስቃሴ ላይ ተሳትፎ የሚያደርጉ ኃይሎች ያንን ያህል የመተዋወቅ ምድል አልነበራቸውም፣ ያንን ያህል መነቃቃቱም አልነበረም። አሁን ግን ኤችአር 128ን ያንን ውጤት ተከትሎ በሂደቱ ላይ ተሳታፊ የነበሩ ኃይሎችም የመገናኘትና አሁን የተቀናጀ ስራ የመስራት እድሉን አግኝተናል። ከዛም በተጨማሪ ደግሞ የኤችአር 128 ውጤት በራሱ ህዝቡን አነቃቅፎታል እና በዚህ በመላው የሰሜን አሜሪካ የሚኖር ሀገር ወዳድ ኢትዮጵያዊ ሁሉ በጣም በንቃት የሚጠብቀው ነው። የተደራጀና የተቀናጀ ስራ እየተሰራ ነው፣ ግን ከዚህም በላይ በጣም ተጠናክሮ የሚቀጥል ነው የሚሆነው። ዋናው ነገር ግን ሴናተር ኢንሆፕን አንድ ነገር ማድረግ ነው። እሱ በጣም ከፍተኛ ስራ የሚጠይቅ
ነው።
ከፍተኛ ጥረት እና ብልህ የሆነ አካሄድ የሚጠይቅ ነው። እሱ እየተሰራበት ነው። በዚህ ቅድም የጠቀስከው ድርጅት የኢትዮጵያን አድቮኬሲ ኔትወርክ፣ የአማራ አሶሴሽን ኦፍ አሜሪካ፣ የኦሮሞ አድቮኬሲ አሊያንስ ሁሉም በኤችአር 128 ላይ ከፍተኛ ስራ የሰሩ ድርጅቶች ሁሉ በተቀናጀ ሁኔታ ያንን አሁን ያለን የተጋረጠብንን ችግር ለማለፍ ከፍተኛ ስራ እየተሰራ ነው ማለት ነው።
በጣም ጥሩ። ጥረታቸው የተሳካ እንዲሆን የኛም እገዛ አለ፣ እኛም ደስተኞች ነን በምታደርጉት ጥረትና ግንኙነት። እስኪ ወደ ቀጣዩ ጥያቄ ልሂድ። አሁን ካለው ተጨባጭ ሁኔታ ጋር ሊያገናኘን የሚችል ነው። በቅርቡ የወያኔ ጠቅላይ ሚኒስትር ወደ አሜሪካ እንደሚመጣ በሚዲያ ተዘግቧል። በዋነኛነት ከጉዞ ተልእኮ ስናገናዘብ የትግሬ ወያኔን አገዛዝ ገጽታ ለአሜሪካ መንግስት ለመሸጥ ነው። እንግዲህ እስረኞችን ፈተናል፣ መግባባትን እየፈጠርን ነው፣ ሪፎርም እየተደረገ ስለሆነ እርዳታችሁን ጨምሩልን የሚል ልመና እንደሚያቀርብ ከወዲሁ መገመት ይቻላል። ከዚሁ ጋር ለማያያዝ ኤችአር 128 ስለሚሻርበትና ኤስአር 168 ደግሞ ከጅምሩ እንዲቆም ለማድረግ ዘመቻ እንደሚያደርግም ግልጽ ነው። ይህን ወያኔያዊ ተልእኮ ለማክሸፍ የተሰናዳችሁበት ተግባር አለ ወይ? ወይንስ በምን አይነት ሁኔታ ላይ ትገኛላችሁ ለዚህ ዝግጅት? አመሰግናለሁ። ተመስገን ቀጥል።
እሺ፣ አመሰግናለሁ። እንግዲህ ጠቅላይ ሚኒስትሩ ወደ እዚህ ሀገር አሁን እንደሚመጡ መረጃው የለኝም። ምናልባት ቀደም ብሎ እንደዚህ አይነት ነገሮች ነበሩ፣ እዚህ የሰሜን አሜሪካ የኳስንትን ላይ ይገኛሉ አይገኙም የሚሉ ጥያቄዎች ነበሩ። ግን በመረጃ ደረጃ ጠቅላይ ሚኒስትሩ ወደዚህ ይመጣ አሁን በቅርቡ ማለት ነው እንደሚመጡ ይታወቃል። ግን በቅርቡ ይመጣሉ አይመጡም የሚለውን ነገር በመረጃ ደረጃ የለኝም። ነገር ግን አንተ እንደጠቀስከው የአጠቃላይ አሁን
እድሉ ቢፈጠርላቸው ለማለት ነው። ጭምጭምታዎችም አሉና ቢፈጠር ምን ያህል ዝግጁ ናችሁ በዛ ጉዳይ ላይ ለማለት ብዬ ነው።
ተያያዥ ነው። መጡም አልመጡም አጠቃላይ በወኪላቸውም እየተሰራ ያለ ስራ ስላለ ምንም እንትኑን አይቀይረውም፣ ሀሳቡን አይቀይረውም። እንደተባለው የሚደረጉትን ነገሮች ሁሉ አሁን አንተ በጥሩ ሁኔታ ገልጸኸዋል። እንደዚህ አድርገናል የሚሉ ነገሮችን ለሽያጭ ለማቅረብ ነው የሚንቀሳቀሱት። እዚህ ያሉ ሀይሎቻቸውም እንግዲህ ላቢስ ቀጥተው ነው ኤችአር 128ን ጉዞ ለማደናቀፍ በወር $150,000 እየከፈሉ ነው ላቢስ ቀጥረው ሲንቀሳቀሱ የነበሩት እና ላቢስቶቹም ከነሱም ጋር የሚሰሩ ኃይሎች ዋናው የሚያደርጉት ነገር አንዳች እንደ ለውጥ የኮስሞቲክ የሆነች ነገር ለውጥ ስትደረግ ያችን እንደ ሽያጭ ያቀርቧታል። ይህንን ያህል ለውጥ እያደረግን ነው፣ ጊዜ ይሰጥ፣ እንደዚህ እንደዚህ የሚባል ነገር ነው። ብዙ ጊዜ ኤችአር 128 ጉዞ ላይ በጣም ከፍተኛው ይገጥመን የነበረው ችግር ይሄ ነው። በየጊዜው እየሄደ ይቆም ነበር። ምክንያቱም ይዘዋቸው የሚመጡ ኮስሞቲክ የሆኑ ነገሮች ነበሩ እና አሁንም ኢትዮጵያ ውስጥ የተካሄደውን እንግዲህ የእስረኞችን መፍታት የአስቸኳይ ጊዜ አዋጅ እና እንደዚህ ነው መሳሰሉ እንደለውጥ የሚታዩ ነገሮችን HR 128 ላይ የተዘረዘሩ ሊደረጉ የተዘረዘሩ ነገሮችን እንቅስቃሴዎች አሉ። እነሱ ነገሮች እንደተባለው ለሽያጭ ይቀርባሉ። ዋናው ለሽያጭ የሚቀርቡበት ምክንያት በሁለት ምክንያት ነው። አንደኛው እነዚህ ባለስልጣናት የዩኤን ኢንዲፔንደንት ኢንቨስቲጌሽን የሚባለው ነገር በጣም ከፍተኛ ስጋታቸው ነው። አሁን ባለስልጣናት የእያንዳንዱን ባለስልጣን ጉዳይ የሚመለከት ስለሆነ በዚህ ጉዳይ ላይ የትም ቢገቡ እንትን የሚሉት ነገር አይደለም። አንዳች የሆነ ለውጥ ሊያደርጉ ካልቻሉ ይሄ የሚለቃቸው ጉዳይ አይደለም። which is እንግዲህ የስርዓቱ እንደ ስርዓት መቀጠል ያለ መቀጠል ጉዳይ ሌላ ነገር ነው። ግን በዛ ስርዓት ውስጥ የተባዩ የሆነ ድርጊት ሲፈጽሙ የነበሩ ባለስልጣናትና ሀብታቸውን ሲያካብቱ የነበሩ ሰዎች ከስርዓቱ ባይቀጥል እንኳን ስርዓት መቀጠል አለመቀጠሉን ጥያቄ ላይሆንባቸው ይችላል። ግን ከዛ በኋላ እነሱ ያካበቱትን ሀብት ይዘው በሰላም መኖር ካልቻሉ የሚያስቡት የቅንጡ ኑሮ እውን ካልሆነላቸው ችግር ነው። ስለዚህ ከስልጣን ከመውረዳቸው እና ሲስተሙ ከመፍረሱ በፊት አንዳች የሆነ ለውጥ እንዲመጣላቸው ይፈልጋሉ። ስለዚህ በዛም ምክንያት እነዚህን የሚያደርጓቸውን ለውጦች ተከትሎ ይሄ ህግ የሆነ ነገር እንዲሆን በጣም በከፍተኛ ሁኔታ ጥረት ያደርጋሉ። ያ ዘአካል ነው ማለት ነው። ሌላው አንተ እንደገለጽከው አሁን ኢትዮጵያ ይሄ ስርዓት እንደ ስርዓት እንዲቀጥል የምዕራባውያን ድጋፍ ኦፍ ኮርስ አሁንም የአብይን መንግስት በራሱ የምዕራባውያን ድጋፍ አለበት። ግን አሁን ያለባቸውን የኢኮኖሚ ችግር የገንዘብ ችግር ይሄ በእርዳታም ይሁን በብድርም ይሁን የሚገኙ ነገሮች ሁሉ ሊሆኑ የሚችሉት እነዚህ ሀገሮቹ ለጋሽ ሀገሮቹ አሜሪካ ከፍተኛ ለጋሽ ሀገር ነች። ካናዳ፣ ዩሮፕ፣ የአውሮፓ ህብረት ከፍተኛ ለጋሽ ሀገሮች ናቸው። እነዚህ ሀገሮች ደግሞ ከሰብአዊ መብት ረገጣ ጋር በተያያዘ በዚህ መንግስት ላይ የተነሱትን ነገሮች እያዩ እንዲሁ ዝም ብለው የሚለቁ አይሆንም። ሰው የሰብአዊ መብት አያያዛችንን እንደዚህ አሻሽለናል፣ እንደዚህ አድርገናል፣ ስለዚህ ይሰጠን የነበረው ድጋፍ በብድርም ይሁን በዶኔሽን ይሰጠን የሚሉ ጥያቄዎችን ይዘው ነው የሚንቀሳቀሱት ማለት ነው። እኛ አሁን እዚህ ያለው ሀይል ኢትዮጵያ ውስጥ ለውጥ ከመጣና የዜጎች ሰብአዊ መብት ተከብሮ ሁሉን አቀፍ የሆነ ስርዓት ተፈጥሮ ሁሉም በሰላም የሚኖርበት አገራችን የምንለው አገር የሚኖረን ከሆነ ያ ስርዓት የሚመጣ ከሆነ የመቃወም ወይ ደግሞ ያንን እዛ ያለውን ስርዓት የማሳደድ አባዜ ያለው ቡድን አይደለም እዚህ ያለው። ግን መሰረታዊ ጥያቄ የዜጎቹ መብት የዜጎቻችን መብት ተከብሯል ወይ ነው። እሱን ጥያቄ ግን ሊመልሱ አይችልም ጠቅላይ ሚኒስትሩም ይሁን ማንም በዛ ስርዓት ውስጥ ያለ ሰው ሊመልስ የሚችል ጥያቄ አይደለም። እንደተባለው ላይ የለውጥ ነገሮችን እያየን ቢሆንም በአራቱም የአገሪቱ አቅጣጫ ዜጎች እየተፈናቀሉ እየተሳደዱ እየተገደሉ እንደሆነ እናውቃለን። አማራው ላይ እየደረሰ ያለውን ግፍና በደል እናውቃለን፣ እየመዘገብንም ነው። ስለዚህ የሰብአዊ መብት ረገጣን እስካልተሻሻለ ድረስ እነዚህ ሁሉ ነገሮች ፈር እስካልያዙ ድረስ የእኛ ትግል የሚቀጥል ነው የሚሆነው። እነዚህን ጉዳዮች ደግሞ ታውንም በፊትም እናደርገው እንደነበረው አገር ቤት ካለው ኃይል ጋር በመተባበር የአገር ቤቱን ድምፅ እንሆናለን። ይሄ በዜጎቻችን ላይ የሚደርሰውን እንትን እንዲሁ የምናልፈው ነገር አይደለም። እነሱ የፈለገውን ለሽያጭ የሚቀርብ ነገር ይዘው ሊመጡ ይችላሉ። ግን እውነታውንና መሬት ላይ ያለውን ነገር በማሳየት ግፊታችንን እንቀጥላለን። እነሱ ደግሞ የወያኔ መንግስት ለሽያጭ የሚያቀርበው አሁን ለምሳሌ የአሜሪካን መንግስት አወቃቀር ሶስት አይነት የመንግስት እንትን ያለው ጁዲሲያሩ አለ፣ ኮንግረሱ አለ እና ኤግዚኪቲቭ የፕሬዚዳንቱ አለ። እነሱ ሞር የሚሰሩት አሁን ስቴት ዲፓርትመንት እና ከስራ አስፈጻሚው ጋር ነው። ህግ አውጪው ራሱን ችሎ የሚቀርብለትን ሰነድ እየመረመረ የሚሰራ ነው። እንዲሁ የሚመጡትን ለሽያጭ የሚቀርቡትን ነገሮች ሁሉ እየተቀበለ ከነሱ ጋር ከኦፕሬት የሚያደርግ አይደለም። እኛ የምንሰራው ከኮንግረሱ ጋር ነው። ኮንግረሱ ነው ህጉን የሚያወጣው ተፈጻሚ የሚያደርገው። ኦፍ ኮርስ የኤክስኪዩቲቭ ነው፣ የዲፓርትመንት ትሬጀሪ ነው። እነሱ ግፊት ሊያደርጉ ይችላሉ፣ ግን ሁለት የተለያየ መንግስት አካል ነው እየተነጋገረን ያለ ነው። እነሱ ኮንቪንስ ሊያደርጉ ይችላሉ የስቴት ዲፓርትመንት እና ትሬጀሪ ዲፓርትመንቱን፣ ግን ከኮንግረሱ ጋር የሚሰራው ስራ ከኛ ጋር ምንም የሚያቆመን ነገር አይደለም ማለት ነው። እንደውም ሞር ተጠናክሮ የሚቀጥል ነው የሚሆነው።
ትክክል። መሬት ላይ ያለው ሀቅ ነው እናንተ እንድትታገሉና አስፈላጊውን ጥረት እንድታደርጉ የሚያደርጋችሁና ብርታቱን ይስጣችሁ። በደም ሰፋ አድርገህ ተንትነዋል። እስኪ ወደ ቀጣዩ ጥያቄ ልግባ። የኤችአር 128 ተብሎ የሚጠራው በአሜሪካን ኮንግረስ ውስጥ ለውሳኔ ቀርቦ የጸደቀውና በኢትዮጵያ ያለው አገዛዝ የመብትና የሰብአዊ መብቶች አያያዝ ያተኮረው የህግ ረቂቅ በአብዛኛው ስኬታማነቱ በሰሜን አሜሪካ ነው። በአውሮፓስ በዚህ ዙሪያ ተባባሪ የኢትዮጵያኖች ስብስብ አለ ወይ? እኛ እስከምናውቀው የአውሮፓ የጋራ ህብረት አገሮች በአብዛኛው የአሜሪካንን ፖሊሲ ኮቴ ይከተላሉ። በዚህ ዙሪያ በአውሮፓ መሰራት ያለበት ጉዳይ የተጀመረ እንቅስቃሴ አለ ወይ? ከሌለስ ምን መደረግ አለበት ትለኛል? ተመስገን፣ ቀጥል። አመሰግናለሁ።
እሺ፣ አመሰግናለሁ። እንግዲህ የአውሮፓ ሀገራት እና የአውሮፓ ህብረት ከፍተኛ የገንዘብ ድጋፍ ከሚያደርጉ ኃይሎች ውስጥ አንዱ ነው፣ ለኢትዮጵያ ማለት ነው። እና ይሄ በእነዚህ ረቂቅ ሰነዶች ውስጥ የተካተቱ ነገሮች ሁሉ የአውሮፓ ህብረትንም የሚመለከት ነው ማለት ነው። ከፍተኛ እርዳታ የሚያደርጉ ኃይሎች የሚሄደው እርዳታ ዜጎችን ለመጨቆን እና ጨቋኞችን ባለሀብት ለማድረግ እየዋለ ነው የሚለው ነገር ማንንም ዶነር የሚመለከት ነው ማለት ነው። የአሜሪካ ጉዳይ ብቻ አይደለም። ይሄ ስለሆነ ብቻ ሳይሆን አንተም እንደገለጽከው አሜሪካ ላይ የሚደረጉ የሚወጡ ህጎች ሁሉ ያንን ተከትለው ወደ አውሮፓም የመሄድ እድላቸው በጣም ሰፊ ነው። ብዙ ጊዜ አንተ ገልጸዋል፣ እንደው በጥሩ ቀን የዛን ኮቴ ነው እየተከተለ የሚሄደው እና ይህን እንቅስቃሴ ወደ አውሮፓ የማምጣት ወደ ካናዳ ኦልሬዲ ተጀምሯል። ወደ አውሮፓ የማምጣት እንቅስቃሴ አለ። እንደሚታወቀው የኢዩ ውስጥ ሁማን ራይት ካውንስል ቸርውመን አና ጎሜዝ የኢትዮጵያውያን ወዳጅ እንደሆኑ ይታወቃል። እሳቸው ደግሞ እዛ የሰብአዊ መብት ካውንስል ላይ ስለሆነ የሚሰሩት እና ሀገራችንን ያውቁታል፣ ህዝባችንን ያውቁታል፣ ስርዓትን በሚገባ ያውቁታል። ግን ምንድነው እሳቸው ብቻቸውን የሚያመጡት ለውጥ ስለሌለ ድጋፍ ያስፈልጋቸዋል። ኦፍኮርስ የሚመሩት የሂውማን ራይትስ ካውንስል ቲሙ ድጋፍ አለው ለእሳቸው ለሚያቀርቡት ነገር፣ ግን አጠቃላይ የኢዩ ሜምበርስ ካንትሪስ በጉዳዩ ላይ አዌር እንዲሆኑ እና ስለ ጉዳዩ ማስረዳት፣ ማሳወቅ፣ ማስረዳት እንትን ማድረግ ያስፈልጋል። ይሄ በመላው የአውሮፓ ተበትሮ የሚኖረው ምንድን ነው ያው ኢትዮጵያዊ ሁሉ በተለይ ይሄንን ስርዓት ለውጥ እንዲመጣ የሚፈልገው ለውጥ ናፋቂ ኢትዮጵያዊ ሁሉ የሚኖርበት ሊያደርገው የሚችለው በጣም ብዙ ነገር አለ። ከምንም በላይ የአድቮካሲ ዲፕሎማሲ ስራ ጀስት ይሄ የመልእክት ልውውጥ የደብዳቤ ጽፎ ወይ ደግሞ ዶክሜንት አድርጎ ከመንግስት አካላት ጋር ብቻ የመገናኘት ነገር አይደለም። አድቮካሲ ሲደረግ ስለ ሀገር ማሳወቅ ነው። አብረውን በሚሰሩ የተለያየ ትምህርት ተቋማት ሊሆን ይችላል፣ የተለያየ ኦፊሶች ሊሆን ይችላል፣ አብረውን በሚንቀሳቀሱ በምናገኛቸው ሰዎች ጋር ሁሉ ስለ ሀገራችን ማስረዳት፣ ስላለንበት ሁኔታ ማስረዳት በጣም መሰረታዊ ነገር ነው። አድቮኬሲ በጣም በትንሹ ልንሰራ የምንችለው ነገር እሱ ነው። ከዛም ነው ሊጀመር የሚችለው፣ ከአካባቢ ነው ሊጀመር የሚችለው እና ያንን ማድረግ ያስፈልጋል። ግን በተደራጀና በተቀናጀ ሁኔታ እዚህ ያለው ኃይል እንደሚንቀሳቀስ እንትን አለኝ፣ ተስፋ አለኝ። በእኛ ድርጅት በኩል እንግዲህ የሰሜን አሜሪካ በዝድ ሆነ ነበር በዝድ ሆነ ኦርጋናይዜሽን ነው አባላቶቻችን ያሉት እዚ ነው ሪጅስተር ደሆነ ነው እዚ ነው ምንንቀሳቀስበት ፍቃዳችንም ያለን እዚ ነው ነገር ግን አውሮፓን ጨምሮ በተለያዩ ያለን ክፍል ደጋፊዎችና እዚ ሄታ የሆነ መነቃቃት አይተው እንደው ልምድ ተካፍሉን እንደዚህ እንደዚህ የሚሉ ሐሳቦች ከተለያየ ዓለም ክፍል ይመጣል አውሮፓም አንዱ ነው ማለት ነው እና እንግዲህ የአማራ ማህበር በጀርመን አለ ሌሎችም የአማራ ማህበራት ድርጅቶች እዛ በአውሮፓ የሚንቀሳቀሱ ሰን ኮርዲኔት በማድረግ እዚህ ያለን ልምድ አጣፍለን የሚደረገውን ድጋፍ ሁሉ ተደርጎ እዛ እንቅስቃሴው እንደሚደረግ ግዴታ ከነዚህ ሰነዶች ጋር በተያያዘ አይደለም አጠቃላይ የአድቮኬሲ ስራ በጣም ሰፊ ስለሆነ ከዚህ በኋላ በጣም ተጠናክሮ መቀጠል የሚገባው ስለሆነ እሱን የማድረግ ጥረት እንዳለ ያው መጠቆም እፈልጋለሁ በቅርቡ እነሱን ነገሮች የምናያቸው ይሆናል መረጃ ዞ ማለት ነው
በጣም ጥሩ ተመስገን በእውነት እኛም እዚህ ስዊድን ያለነው ይሄ ጉዳይ በስፋት የሚመለከተን ጉዳይ ስለሆነ ሁላችንም ሊከተን በዚሁ ጉዳይ በዚሁ ስራ ላይ እንድንተባበር እኛም ቀዳሚውን ቦታ ይዘን እዚሁ ለሚመለከታቸው ሁሉ የሚመለከተውን ኢንፎርሜሽን እንዲያገኙና እንዲያቁ ጥረት ማድረግ ይጠበቅብናል ላለሁ ተመስገን እንግዲህ ጥያቄዎቼ ወደ መጠናቀቁ ናቸው ምናልባት አንተ ለአድማጮቻችን እኔ በጥያቄ ያላካተትኩት ወይም ደግሞ አንተ ሰፋ አድርገህ እስኪ መግለጽ አለብኝ ጥሪ ማድረግ አለብኝ ወደፊት መሰራት ስለሚገባውም ይሁን የምታደርገው ጥሪ ካለ አንድ 5 ደቂቃ ልስጥህና እድሉን ልልቀቅልህ እስኪ አሳብህን አጋራን እንደመጨረሻ ማጠቃለያ እናድርገውና አመሰግናለሁ ተመስገን ቀጥል
እሺ በጣም አመሰግናለሁ እንግዲህ አሁን ኢትዮጵያ ውስጥ ያለውን ወቅታዊ ነገር ስመልክቶ የተወሰነ ነገር ማለት ፈልጋለሁ ቅድም የለውጡን ለመሸጥ የሚያደርጉትን እንቅስቃሴ አስመልክቶ ስንነጋገር እንደው የተናገርኩት ነገር አለ በጠቅላይ ሚኒስትር አብይና አሁን በዋቀረው ካቢኔ እንቅስቃሴ አሁን ኢትዮጵያ ውስጥ የሚታዩ ለውጦች አሉና እነሱ ለውጦች ህዝቡን እኔ ያዘናጉት ይመስለኛል መሰረታዊ የሚባል ለውጥ መጠየቃችንን ማቆም የለብንም በጣም በንቃት ልንከታተለው ይገባል እየሆነ ያለውን ነገር ማለት ነው እኔ የአማራ ድርጅት ሰብአዊ መብት ድርጅት ወክዬ ነው ይህንን ቃል እንስ እየሰጠ ያለሁትና እኔ የድርጅት የሚሰራበትንና የሚወክለውን ህዝብ ጉዳይ እንኳን እኔ ብባል በአራቱም የኢትዮጵያ አቅጣጫ እየተሳደደ እየተገደለና እና በኢትዮጵያ ውስጥ አሁን ለውጥ አለ ከተባለ ከአማራው ጋር በተያያዘ የከፋ ለውጥ አለ አዎ ለውጥ አለ አዎ ትክክል ነው ግን የከፋ ለውጥ ነው ያለው እና ይሄ ሁሉንም የሚመለከት ጉዳይ ነው ሁሉንም ኢትዮጵያዊ አማራ መሆን አይጠበቅም ግዴታ የህፃና በጥር ላይ የደረሰው ነገር ለመቃወምና ያ የሰብአዊ መትረገጣ ነው ይሄ ሊሆን አይገባም ለማለት ግዴታ አማራ መሆን አይጠበቅም
ሰብአዊ መሆን ብቻ በቂ ነው
ሰው መሆን አው ከፍሲል ሰው መሆን ኢትዮጵያዊ መሆን ደግሞ ለሸር ምናደርገው ብዙ ነገር አለ እና ብዙ አበጥሮች እንዳሉ ማወቅ መቻል አለብን ብዙ አበጥሮች ያንን አይነት ፈተና እየደረሰባቸው ያሉት በአገሩ አገር አልባ ሆኖ እየተሳደደ ያለ ህዝብ ነውና ለውጥ የሚባለው ነገር እንደው በሚገባ ብንከታተለውና ነው ያለውን አሁን ፍሉድ የሆነ ምንም ቅርጽ የሌለው የሚፈስ ነገር አለና በሚፈስው ጋር አብረን ከመፍሰስ በሚገባ እንትን ብንለው የለውጥ ጉዳይ ደግሞ በሚገባ እየተከታተልን ያንን የምንፈልገውን ሁላችንንም የምንፈልገውን እና ሁላችንንም እኩል ልንኖርባት የምንችለውን አገር እና ሊያስተዳድረን የሚችለውን ሁሉን አቀፍ ስርዓት መመስረት ስለሚባለው ነገር አድማጮች እንዲያስቡትና እንትን እንዲሉት ማስታወስ ፈልጋለሁ ኮስሞቲክ በሆነው ለውጥ
እንዳንታለልና
ስራችንን እንዳናቆም አደራላለሁ።
መልካም ተመስገን። አድማጮቻችን ጥሪህን በትክክል ተቀብለዋል ብዬ እገምታለሁ። ተመስገን በዛሬው ዕለት ለሰጠህን ሰፊ ማብራሪያ እንዲሁም ቀጣዩ የኮሚቴው ተግባር ምን ላይ እንደሚያተኩር ለአድማጮቻችን በተለይም በዜጎች ረገጣ ወንጀሎችና በሙስና ተጠያቂ የሆኑት ሁሉ ለፍርድ እንዲቀርቡ በሚደረገው እንቅስቃሴ አጋር የሆኑት ሁሉ ግንዛቤ እንዲጨብጡ በማድረግ ምስጋናችን እናቀርባለን። በአገራችን የሰብአዊ መብት ረገጣ፣ ግድያዎች፣ ማፈናቀሎችና የአገር ሀብት ዝርፊያ የዓለም አቀፍ ማህበረሰብን ጆሮ እንዲስብ ለምታደርጓቸው ጥረቶች ሁሉ ከልብ እያመሰገን እኛም ከጎናችሁ መሆናችንን በዚሁ አጋጣሚ እንገልጽላለን። የአሜሪካ መንግሥት ጆሮ ዳባ ልበስ ብሎ ችላ ያለውን በእናንተ መነሳሳት የሕግ አውጭና ወሳኝ አካሉ ጋር ደርሳችሁ ተደማጭነት ማግኘታችሁ ለኢትዮጵያ ሕዝብ ባለውለታዎች ናችሁ። በርቱ። በጣም አመሰግናለሁ። ደናውን በሌላ ጊዜ በሌላ ፕሮግራም እንገናኛለን ብዬ ተስፋ አድርጋለሁ። ለዛሬው ግን በጣም አመሰግናለሁ። ደናውን ተመስገን።
ሰላም ሁኑ። በጣም አመሰግናለሁ ድሉን ስላገኘሁ።
እግዚአብሔር ይስጥልኝ። ቻው።
ኖርበት እና ከሰላቸው የተወለዱበት እና ቴዎድሮሳቸው
አዲሱን የአማራ ፓርቲ ማን ወለደው? ዛሬ ሰኔ 2010 ዓ.ም ምረት በባህር ዳር አዲስ የአማራ ፓርቲ ምስረታ ጉባኤ ተጀምሯል። በምስረታው ላይ ሁለት አይነት የህዝብ ስሜት ይንጸባረቃል። አንደኛው ደስታ ነው፣ ሁለተኛው በጥቅሉ ትችት ይመስላል። በዘር ተደራጁ የሚል ደስታው ህዝብ ወኪል ከመጣቱ የመጣ ነው። የህዝብን ብሶት የሚያሰማካል በመጥፋቱ አማራጭ ተገኘ ከሚል ነው። የትችቱ ስሜት የሚመጣው አማራ እነመለስ በተለሙለት የዘር ቀመር መደራጀት የለበትም ከሚል የቅንነት የሚመስል ሙግት፣ የአማራው ህዝብ በማንነቱ ከተደራጀ ቦታ እናገኝም ከሚሉ ቡድኖች ስጋት ይመስለኛል። በዚህ ወቅት የአማራ ህዝብ አይደራጅ ለማለት ይህን ህዝብ የሚታደግ ሌላ አማራጭ ያስፈልጋል። ሁለት አማራጮች አሉ ሊባል ይችል ይሆናል። አንደኛው የትህነግ ህወሓት ተላላኪ ሆኖ የአማራን ህዝብ ሲያስገዛ ሲያስገድል ሲያዘርፍ የኖረው በአዴን የሚሉት ቡድን ነው። ይህ ቡድን የትህነግ ህወሓት ወኪል ሆኖ በአማራ ህዝብ ላይ በደል ሲፈጸም የኖረ እንጂ ለህዝብ የሚሠራ አይደለም። ሁለተኛው አማራጭ አንድነት ኃይሉ ነው። በአዴን የአማራውን ስም እየጠራ አማራን ሲበድል ኖሯል። የአንድነት ኃይሉ በበኩሉ አማራ አይደራጅ ከማለት አልፎ ስለ አማራ መናገርን ነውር አድርጎታል። ገዢዎቹ ከመነሻቸው ስለ አማራን በጠላትነት ፈርጀው በዚህ ወቅት አማራውን በስም እየጠሩ በቀየው ሲያፈናቅሉ ሲያኮላሹ በበደሉ መጠን የሚናገሩ የአንድነት ኃይል ጠፍቷል። ወልቃይትና አርማጭሆ፣ ወልዳያና ቆቦ፣ ቤንሻንጉልና አይሊባቦር የሚፈጸመውን ጭካኔ ለማውገዝ ድፍረት ያጣ የአንድነት ኃይል ነው ያለው። ይህ ኃይል አማራ አይደራጅ ለማለት መጀመሪያ እሱ ስለ አማራ በደል መጮህ ይገባው ነበር፣ ለአማራው መድረስ ይገባ ነበር። የአማራውም ትልቅ ቁስል አድበስብሶ ሌላ መለስተኛ በደል ፈልጎ ለመጮህ የሚጥር አካል ስለ አማራ መደራጀት የመናገር ሞራል ሊኖረው አይችልም። በአማራው ላይ ባሰ እንጂ የአንድነት ኃይሉ ከስም ያለፈ የሚገባውን እየሠራ አይደለም። የገዢዎቹን አጀንዳ ተከትሎ ከሚያደርገው መፍራገጥ ያለፈ በዚህ ጠባብ ምህዳርም ቢሆን ሊያበረክተው የሚችለውን አስተዋጽኦ ዘንግቷል። በዚህም ምክንያት እምነት ታጥቶበታል። አዲሱ የአማራ ፓርቲም የተወለደው በእነዚህ ምክንያቶች ነው። አብዛኛዎቹ መስራቾች ስለ አማራነት ማውራት ነውር ይመስላቸው የነበሩ ናቸው። አብዛኛዎቹ በአንድነት ኃይል ውስጥ ያለፉ ናቸው። ምናልባትም ሁሉም ስለ ኢትዮጵያዊነት መልካም አመለካከት ያላቸው ናቸው። የሕዝብ በደል ሲበዛ ለዚህ በደል መጮህ የነበረበት ድምፁን ሲያጠፋ የአንድነት ኃይሉ ሲፈዝ ከመበደል ከመዘንጋት በብሶት የተወለደ እንጂ ከምንም የመጣ አይደለም። ይህ ፓርቲ ለአማራ ሕዝብ ጉልህ ሚና ተጫወተም አልተጫወተም በአንድነት ኃይሉ ድካም ደንታ ቢስነትና ግብዝነት የመጣ እንጂ ከምንም የተወለደ አይደለም። ብአዴን የገዢዎች ወኪል ነውና እሱን ተጠያቂ ማድረግ የዋህነት ይመስላል። ተቃዋሚ ነኝ የሚለው አካል ግን አማራ ተደራጀ ብሎ ትችት ከማቅረቡ በፊት ለአማራ ሕዝብ የሠራውን ተመልሶ መገምገም ይገባዋል። የአማራው መደራጀት ስህተት ነው ከተባለም ከራሱ ከአንድነት ኃይል ውድቀት የመጣ አድርጎ ሊወስደው ይገባል። ከተቃዋሚው ወገን የሚቀርበው ሌላኛው ትችት እንዴት አማራው በነመለስ የማንነት ቀመር ውስጥ ይጠለፋል የሚል ነው። ይህንን ትችት ለማቅረብም ሌላ የሞራል ተጠየቅ ይከተላል። የአንድነት ኃይሉ የአማራው ለኢትዮጵያ ቀጣይ ዕጣ በሚል ሰበብ ወይንም ቀናነት የአማራውን በደል ሲያድበሰብስ በሌላ ሕዝብ ስም የተደራጁ የብሔር ድርጅቶችን ሲያባብል ኖሯል። እንዲያውም ከእነዚህ አካላት ለማስደሰት ሲባል አማራውን ቀጠናዬ ነው የሚለው የአንድነት ኃይል አማራውን የረገመበት ጊዜ ብዙ ነው። በነመለስ ቀመር የተደራጁ ሌሎች ኃይሎች ጋር እፍ ክንፍ ሲል የኖረ አካል አሁን አማራው በራሱ በአንድነት ኃይሉ ተስፋ ሲቆርጥ ወደ ጎጥ ወረደ፣ ጠበበ ለማለት ከማን ጋር ሲዳራ እንደኖረ ማስታወስ አለበት። በትኛውም መንገድ አማራው የተደራጀው አንድነት ኃይሉ አማራውን የሚፈልገውን ያህል አማራው ካንድነት ኃይሉ የሚፈልገውን አላገኘሁም ብሎ ተስፋ በመቁረጡ ነው። ከዚህም ሲያልፍ አንድነት ኃይሉ ያማራውን ቁስል በሚያመረቅዝ መልኩ የሰራባቸው አጋጣሚዎች የተበራከቱ መሆናቸውን ነው። ያማራውን መደራጀት እንደውድቀት የሚመለከት ካለ ይህ ክስተት በራሱ ባንድነት ኃይሉ ድክመትና ስተት የመጣ መሆኑን መገንዘብ ይኖርበታል። በሌላ በኩል ግን በአማራው መደራጀት ደስታውን የሚገልጸው አካልም ከፍተኛ ፈተና እንደሚጠብቀው ባይዘነጋ መልካም ነው። ኢትዮጵያስ በአማራነት የመደራጀትን ያህል ፈተና ያለ አይመስለኝም። ገና ከመሰረቱ ፕሮግራሙን አማራ ጠላት ነው ብሎ የተነሳው ትህነግ ህዋት አለ። አማራን ጠላት ብሎ ለተነሳው ትህነግ ጉዳይ አስፈጻሚ የሆነው በአዴን ባህር ዳር ላይ ከተመዋል። አማራውን ዋነኛ ቀጠናዬ ነው የሚለው የአንድነት ኃይል ጋር መጠላለፍና ከዛ ያለፈ ፈተና ይጠብቃል። የአማራ ህዝብ በደል የፈጸመበት በአገዛዝ ሂደት አይደለም፣ በፖሊሲ የተነደፈ ነው። በእነዚህ ምክንያቶች የአማራው ችግር እጅግ ውስብስብ ነው። የአማራ ህዝብ ከበደሉ ብዛትና በደሉን የሚናገር በማጣቱ የአማራ ድርጅት መጣ ሲባል የሚጠብቀው በተሸከመው በደል መጠን ነው። ከዚህ ባሻገር ይህ ድርጅት በመመስረቱ ድርጅቱም ህዝብም ላይ የሚቃጣ ሌላ በትር ይኖራል። ይህ ድርጅት ሲመሰረት ይህን ሁሉ ሸክሞች እንዳሉበት ሊሰመርበት ይገባል። ከደስታቸው ባሻገር የቤት ሥራው የከበደ መሆኑ መታወቅ አለበት። የሕዝብን ክብርና ጥቅም የሚያስጠብቅ ከቀደሙት ፓርቲዎች ስህተት ተምሮ የሚጠበቅበትን የሚያበረክት የአማራ ሕዝብ በድርጅት ያለውን ተስፋ ዳግመኛ እንዳይጨልም የሚያስችል የሰከነ ሥራ መሥራት ያስፈልገዋል። አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ተቃርበናል። የዛሬውን የሰኔ 3 ቀን 2010 ዓ.ም ተመረጥ ወይንም እንደ አውሮፓውያን አቆጣጠር የጁን 10 2018 ስርጭታችንን ያስተናገድናችሁ ተኮላ ወርቁና እኔም ወርቁ ሞላ ደህና ቆዩልን እያልን በዚሁ እንሰናበታለን። ድል ለኢትዮጵያ ህዝብ።
ወይ